በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤናስጥልን አድማጮችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እነሆ የሳምንት የሁድ ፕሮግራማችን ዛሬም ጊዜውን ጠብቆ ጀምሯል። ዛሬ የተለያዩ አርስቶችን እንደተለመደው እንዳስሳለን። በዛሬው ፕሮግራማችን ባለፈው ሳምንት ለአድማጮቻችን ቃል ገብተን ነበር የሃይነከንን ኢትዮጵያ ውስጥ በሃይነከን ምክንያት የኢትዮጵያ ህዝብ ያጣውን የቀረጥ ገንዘብ በተመለከተ ያ ገንዘብ የት እንደሚሄድ ምን እንደተደረገ ሆላንዶች እንዴት አድርገው የቢራ ፋብሪካዎቹን በቁጥራቸው ስር እናደረጉና ከማን ጋር እንደሚሻረኩ ከማን ጋር ገንዘቡ እንደሚያጠፉት እናቀርባለን ብለን ነበር። ያንን ፕሮግራማችንን ከዜና በኋላ ይዘን እንቀርባለን። ይሄን በተመለከተ ከወደ ሆላንድ አካባቢ ጉዳዩን በደንብ የተከታተሉትን የሆላንድ ጋዜጠኞች ናቸው ይሄን ጉዳይ ለዓለም ግልጽ ያደረጉት። ይሄን በተመለከተ ወደ ሆላንድ ደውለን ከሆላንድ ይሄን ጉዳይ የተከታተሉትን እንዳልነው ይዘን እንቀርባለን። ባየር ላይ እንደተለመደው 5 ሰዓት ላይ ሳምንታዊው ዜና ይቀርባል። ተመስገን ሌሎችን ፕሮግራሞች አሉን።
አው እንግዲህ የሳምንቱን አበይት ጉዳዮች የምንዳስስበት ፕሮግራምም አለን። ከዛ በመቀጠል ሀገር ማለት ሰው ነው እስኪ ሙት በለኝ የሚለውን የዳንኤል ክብረትን ጽሑፍ እናቀርባለን። ከዛ በኋላ ደግሞ የብሩክ በረከት የእሁድ ጨዋታ የተሰኘው ፕሮግራምም አለን።
ይሄው ጨዋታ እኔ በጣም ነው የምወደው።
አዎ እሱም ፕሮግራም አለን። እሱም ሰዓቱን ጠብቆ ይቀርባል። በመሃል ደግሞ እንደተለመደው ቴክኒሻናችን ግሩም ዘመናዊና
ባህላዊ ሙዚቃዎች ይዞልን ይቀርባል። ለአድማጮቻችን ባለፉት ሳምንታት የሳምንቱን አበይት ጉዳዮች ነው መሰለኝ የምንለው ውይይትን ማድረግ ጀምረን ነበር። ግን በዚህ ውይይት ላይ አድማጮች እንዲሳተፉ እንፈልጋለን። የሬዲዮኑ አመለካከት ወይም ሬዲዮኑ ውስጥ የሚሰሩት ሰዎች ብቻ አመለካከት እንዲወጥ ስለማንፈልግ አድማጮች የተለያየ አመለካከት ያላቸው በአርስቶቹ ላይ እየደወሉ አስተያየታቸውን ቢሰጡ ደስ ይለናል። ዛሬም እንደዚሁ እነዚህን ውይይት ለማንሳት እንፈልጋለን። ግን ውይይቱ እንዲካሄድ የምንፈልገው በሬዲዮኑ ሰዎች ብቻ ሳይሆን አድማጭም ሲጨመርበት ነው። ስለዚህ ይሄንን ፍላጎት ያላችሁ አሁን አርስቶቹን እንናገራለን። በእነዚህ አርስቶች ላይ የፈል ትክክል መስሎ የሚታያችሁን የእናንተን አመለካከት የተሰማችሁን እንድትአካፍሉን እንጠይቃለን። አርስቶቹን ነገራችሁ
መልካም። እንግዲህ አህመድ የመጀመሪያው አርስታችን ኢትዮጵያ ውስጥ የተከሰተው ድርቅ እጅግ አሳሳቢ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት ገልጿል። በዚህ ዙሪያ አንዳንድ መረጃዎችን እንሰጥና
ኦኬ
አድማጮቻችንም ያላቸውን መረጃ እንዲያካፍሉን እንጋብዛለን። ሌላው ኢትዮጵያ ውስጥ የኢንተርኔት አፈናው ጉዳይ በተጠናከረ ሁኔታ ቀጥሏል። በዚህም ዙሪያ ላይ እንወያያለን። ሶስተኛው ጉዳያችን ደግሞ አሁን በስልጣን ላይ ያሉ የኢሃዴግ ወይ ደግሞ የወያኔ ባለስልጣናት የህዝብ ንብረት አላግባብ ለግል ጥቅማቸው እየተጠቀሙ ነው። ኬዞችም አሉን። እነሱን ከአድማጮች ጋር አከፍለን የግላችንን አስተያየት እንሰጣለን። አድማጮችም በዛ ዙሪያ አስተያየት እንዲሰጡን እንጋብዛለን። በመጨረሻም የብሪታንያ ፓርላማ የውጭ ጉዳይ ኮሚቴ በአቶ አንደርጋቸው ጽጌ ጉዳይ ላይ ትኩረት ሰጥቶ እንደሚከታተል ወስኗል። በዚህ ዙሪያ ላይም አንዳንድ መረጃዎችን እናከፍላለን።
እንግዲህ መረጃዎቹን እኛ ለማካፈል እንሞክራለን። አለን የምንለው መረጃ ከአድማጮች ግን የግድ መረጃ ይዘው ይቅርብ አይደለም የምንለው። አድማጮች ለምሳሌ ድርቅ ኢትዮጵያ ውስጥ አሳሳቢ ሆኗል አለ የተባበሩት መንግስታት። ያንን ስናቀርብ አድማጩ ለምን ድርቅ መጣ ወይንም ድርቅ የለም ማለት እንፈልግም ድርቅ የለም ወይንም ደግሞ ለምን ድርቅ መጣ ድርቁን እንዴት መቀነስ ይቻላል ድርቁ ህዝቡን አፌክት እንዳይጎዳው ምን ማድረግ ይቻላል የፈለገውን አመለካከት መስጠት ይችላል ድርቅ የለም ውሸት ነው የሚሉን ካለ ያን አስተያየቱን መስጠት ይችላል ምንድነው ደግሞ የገንዘብ ይባክናል የመንግስት ገንዘብ በባለስልጣኖች ይባክናል አይባክንም የሚል ካለም ያንን ለምንድነው የሚባክነው መባከን አለበት ወይ ወይንስ ደግሞ እንዳይባክን ምን መደረግ አለበት እንደዚህ መወያየት ያስፈልጋል ህዝቡ ሐሳቡን መስጠት መቻል አለበት ያን እንዲደረግ ብለን ነው እኛ ብቻ ውይይቱን ብናደርገው አንድ ካንድ አቅጣጫ ብቻ እንዳይሆን ስለምንፈልግ ብቻ ነው እና አድማጮቻችን እንግዲህ እስከ 6 ሰዓት ከኛ ጋር እንድትሆኑ ባለሙሉ ተስፋ ነን ፕሮግራማችንን እንደተለመደው በዚህ በግሩም በሚጋብዘን ሙዚቃ እንጀምራለን መልካም ቆይታ ኦኬ አድማጮቻችን እንግዲህ አሁን የሳምንቱን አበይት ጉዳዮች ነካነካ ለማድረግን ሞክራለን። በዚህ አስተያየታችሁን ለመስጠት የምትፈልጉ አድማጮቻችን ካላችሁ ስልክ ቁጥራችን 0819100 ነው። እዚሁ ስዊድን ያላችሁ 0819100 ከስዊድን ውጪ ላላችሁ ደግሞ 468 19100 ነው። 468 19100 ነው።
መልካም አመድ ለሳምንቱ አበይት ጉዳዮች ብለን ያዝነውና የመጀመሪያው ጉዳይ ኢትዮጵያ ውስጥ የተከሰተው ድርቅ እጅግ አሳሳቢ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት መግለጹ ነው። እየተባባሰ ባለው ድርቅ ምክንያት 1 ሚሊዮን የሚጠጉ ኢትዮጵያውያን ከሚኖሩበት ቀዬ ሊፈናቀሉ እንደሚችሉም ጭምር ገልጿል። በድርቁ ሳቢያ በተፈጠረው የምግብ እጥረት ምክንያት የአካልና የጤና ጉዳት የሚደርስባቸው ህጻናት ልጆች ቁጥርም እየጨመረ እንደሆነ የተባበሩት መንግስታት ድርጅት አስታውቋል። እንደምታውቀው አመድ በተለያዩ ቦታ የሚገኙ ብዛት ያላቸው ትምህርት ቤቶችም በድርቁ ምክንያት ተዘግቷል። ብዛት ያላቸው ተማሪዎችም በዚህ ምክንያት ትምህርታቸውን አቋርጧል። እስቲ በዚህ ጉዳይ ላይ ምን ትላለህ?
እኔም እንዳንተው የሆነ አንድ አርቲክል አይቻለሁ። ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ህጻናት በአሁኑ ጊዜ ከረሃቡ ጋር በተያያዘ ምክንያት ትምህርት ማቋረጣቸውን አንድ የተባበሩት መንግስታት አርቲክል አንብቤያለሁ። እንግዲህ ከረሃቡ ጋር በተያያዘ ምንም የሚያስገርም ነገር የለም። ድርቅ ሲገባ ረሃብ ይመጣል። ረሃብ ሲመጣ ሰው ቅድሚያ የሚሰጠው ህይወቱን ለማዳን ነው። ህይወት ለማዳን እስከሆነ ድረስ ትምርቱ ሌላው በሙሉ ሰከንደሪ፣ ሁለተኛ፣ ሶስተኛ፣ አራተኛ ደረጃ በቅድሚያ የሚሰጠው አይሆንም። ሁለተኛ፣ ሶስተኛ፣ አራተኛ ደረጃ እየያዘ ነው የሚሄደው። ወላጆች ልጆቻቸውን ትምህርት ቤት ለመላክ ብዙ የሚያስፈልጋቸው ማሟላት የሚገባበት ነገር አለ። ማብላት ሳይችሉ ልጆቹን ትምህርት ቤት አይልኩም። ልጆቹም ገቢ እንዲያገኙ ወይም ትንሽም ብትሆን ለቤቱ ገቢ እንዲያገኙ ወደ ሌላ ወደ ስራ ላይ ያሰማሯቸዋል። ወይም ልመናም ይሁን የፈለገ ይሁን ወደዛ ነው የሚልወካቸው። ሰው ሆዱ ካልሞላ ሌላ ነገር ሊያስብ አይችልም። ትምህርትም ለመማር ትምህርት ቤትም ለመሄድ ወላጆችም ለመላክ ልጆችም ለመሄድ መብላት መቻል አለባቸው። ያ ካልተሟላ ሁሉ ነገር የሚደረገው ነገር በሙሉ ዋጋ የሌለው ነገር ነውና ጥያቄው ለምን ረሃብ ገባ? ይሄን መመለስ መቻል አለብን። ረሃብ እንዳይገባ ምን መደረግ አለበት? ይሄን መመለስ መቻል አለበት። ረሃብ ከገባ ደግሞ ምንድነው መደረግ ያለበት? እኔ እንግዲህ እስከምሰማው ከሆነ በተለያዩ ሚዲያዎች እንደማየው ከሆነ ኢትዮጵያ ውስጥ ረሃብ መግባቱንም መናገር አይፈልጉም። በአንድ በኩል አገራችን በኢኮኖሚ 11 ይሄ ደብል ዲጂት የሚሉት አለ። እኔ ከ11 ቁጥር በታች የሚያቆም አይመስለኝም። 11 ምናምን እያሉ ነው የሚሄዱት። አንዳንድ ይገርመኛል። ምናልባት እነዚህ ሰዎች ይሄን ቁጥር የሚያስቡት በራሳቸው የባንክ አካውንት መጠን እንዳይሆን ብየፈራለሁ። የባንክ አካውንታቸው የተለያየ ሀገር የሚያስቀምጡት ባንክ አካውንቱ ይሄን ያህል ሬንታው ምንድነው የሚባለው ይሄ ወለዱ አድጓል ሲሏቸው በዛ መጠን ነው የኛም ያደገው ብለው እንደሆነ ኢኮኖሚያችን ያደገው ይሉ እንደሆነ እንጂ አንድ ሀገር ውስጥ ረሃብ ያለ አንድ ሀገር ውስጥ በሚሊዮን የሚቆጠር ህዝብ ተርቦ ኢኮኖሚያችን አደገ ለኔ እንትን አይለኝም። ምን እንደሚያስቡ አላቅም። ሌላው ቀርቶ ለህዝብ የሚያስቡ ከሆነ ረሃብ አለ መግባቱን እንኳን መናገር ያባት ነው። ለእርዳታ ለመጠየቅ የሰውን ህዝብ ህይወት ለማዳን አድማጭ ካለ አስገባቸው እና የራሳቸውን ሃሎ
አረ አህመድ
ሃሎ ሰማንተ እንትባል
ምን እንደምናስበው
ሃሎ
አቤት ሃሎ እየሰማሁ ነው።
ኦኬ እንደምናደሩ
ዘናትክ እንትን አስተያየት ለመስጠት ነውና አህመድን አጠንተን በደስ አው
ይቀጥሉ አለሱ
አገናኛኛልና
ሰማውት አለው። እንግዲህ በግል እኔን የሚሉኝ ከሆነ ባይናገሩ ጥሩ ነው።
አይደለም ባየር ላይ ነው የፈለኩት። አህመድ
ይቀጥሉ። እኔም ቤት ይቀጥሉ። ሰማለሁ
አየር ላይ ነኝ
ይሰማለሁ።
ኦኬ አሁን ድርቅ ብላችሁ ባነሳችሁ ትርስ ላይ አስተያየት ለመስጠት ነው።
ይቀጥሉ የኔ መበት።
ኦኬ በመጀመሪያ ከይቅርታ ጋራ ማስተካከል ያለባችሁ ነገር ይመስለኛል።
ቀጥሉ።
እሱም ኢትዮጵያ ውስጥ ድርቅ ሳይሆን ረሃብ ነው ያለው።
እሺ
ስለዚህ ይስተካከል ያለው ረሃብ መንስኤው የወያኔ ስርዓት ነው። ለህዝብ ለሀገር የሚያስብ መንግስት ስልጣን ሲይዝ ረሃብ ይጠፋል በያስባለሁ። ሃሎ
እየሰማሁት ነው እየሰማሁት። ብቻ ከሬዲዮኑ ወይንም ከንትን ከሚሉ ትንሽ ራቅ ቢሉ ያን ምንድነው የሚባለው ኤኮ አለ።
እሺ 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 አሁን
ይቀጥሉ እንሰማዋታለን። እንደው ለ
የማስበው መንግስት ለሀገርና ለወገን የሚያስብ መንግስት ሲመጣ ነው እንግዲህ ረሃብ የሚጠፋው ነው ምለው ይሄ ነው አስተያየቴ። በቃ
በጣም አመሰግናለሁ። ሳይሄዱ በፊት ግን ሳይሄዱ በፊት እኛ በተቻለ መጠን ነገሮችን ከባድ ቢሆኑም ከስር ከመሰረቱ ለማንሳት ለምንፈልግ ነው። ድርቅ ገባ ስንል ቅድም አዳምጠውኝ እንደሆነ ድርቅ ካለ ረሃብ አለ፣ ረሃብ ካለ ሰው ይሞታል። ይሄ የተያያዘ ነው። ስለዚህ ድርቅ አለ ማለት ረሃብ የለም ማለት ነው። ድርቅ አለ ስለተባለ ረሃብ የለም ማለት አይደለም። ረሃብ የሚመጣው የመጀመሪያው እንትኑ በአንድ ሀገር በአንድ አካባቢ ምግብ እጥረት ሲኖር ነው። የምግብ እጥረት የሚኖረው ደግሞ በቂ የሆነ እህል ካልተመረተ ወይም ካልተሸመተ ወይም በተለያየ መንገድ ነው። ስለዚህ የተያዘ ነው። ኢትዮጵያ ውስጥ ረሃብ መኖሩንና ድርቅ መኖሩንና ረሃብ እንዳለ ሰው መሞት እንደጀመረማ መራብ ብቻ መሞት እንደጀመረ ከሰማን ቆይተናል። ከብቱ ያለቀ ነው፣ ሰው ያለቀ ነው። ችግሩ ምንድነው? የኔ መቤት ኢትዮጵያ ውስጥ እኔ ገበና ለመሸፈን የሚባለውንም አላምንበትም። ወያኔ የኢትዮጵያን ገበና አይሸፍንም።
ወይ እንደዛው እየተደረገ ነው ያለው። አንዱ ይበላል አንዱ ይሞታል።
ያ ትክክል።
ይሄ ነው እኮ ያለው። ስለዚህ ያ እኮ ነው ያልኩ። ለሀገርና ለወገን ያለ መንግስት ከሌለ አሁንም ረሃቡ አሁንም ምንም ይቀጥላል። ያ ነው። ስለዚህ ለመጨረሻም ምንም ጊዜ ይሄንን ፍርሃት ማስወገድ ነው ሰው ተባብሮ።
እና መሰግናለን እኔ እመቤት።
አመሰግናለሁ። ሰላም ቀን።
ጤና ይስጥልኝ። እንግዲህ አድማጮቻችን እንደሰማችሁት አድማጫችን ያሉት ረሃብ ብቻ ሳይሆን ድርቅ ብቻ ሳይሆን ረሃብም አለ። ረሃብ ካለ ሰው ይሞታል። ይሄ ያለ ነው። አይ ቲንክ ሎጂካል አካሄድም ነው። ይሄንን እኔ አሁን ማዳመጥ የምፈልገው እንዴት አድርገን ነው ይሄን ረሃብ የምናጠፋው? ገብቷል፣ ተርቧል። በሚሊዮን የሚቆጠሩ ህፃናት ከትምህርት ቤት ቀርተዋል። እነዚህም በሚሊዮን የሚቆጠሩ ህፃናት ትምህርት ቤት ካልሄዱ ካልተማሩ የወደፊት እድላቸው ምንድን ነው የሚሆነው? የዚች ሀገርስ የወደፊት ጣፈንታ ምንድን ነው? የራሳችንን የአሁን ያለንን የተሟላልን ብቻ ሳይሆን ማየት ያለብን የዛች ሀገር ህዝብ፣ ከዛ ሀገር የወጣን እንደመሆናችን መጠን በዛች ሀገር ህዝብ ላይ ወደፊትም ሆነ ዛሬ የሚደርሰውን ማሰብ መቻል አለብን። ከሰው ከእንስሳ የሚለየን ለራሳችን ብቻ ሳይሆን ለወገኖቻችን ማሰብ መቻላችን ነው። ከመናገር በተጨማሪ ማለት ነው። ቃላትን አርቲኩሌት አድርጎ ከመናገር በተጨማሪ ከእንስሳት የሚለየን ለወደፊት ማሰባችን። አንድ ሀገር ህዝብ ደግሞ ለወደፊት ማሰብ ካልቻለ የወደፊት የመጣውን ጄኔሬሽን ህይወት ካሁኑ መመስ እንትን ማለት ካልቻለ ያቺ ሀገር ምን ላይ እንደምትደርስ ፈጣሪ ብቻ ነው የሚያውቀው። እና እኔ አደጋው ካሁኑ መቀነስ መቻል አለበትና ቢቻል ደስ የሚለኝ እንዲህ ብናደርግ። እንዲህ ወያኔማ ካልወደቀ የሚለውን ምንም ጥያቄ የለውም። ኢትዮጵያ ውስጥ እኔ የፈለገ ሊከራከለኝ ይችላል። ኢትዮጵያ ውስጥ ለውጥ የሚመጣው ደንበኛ የኢኮኖሚ የሶሻል የፖለቲካ ለውጥ የሚመጣው ይሄ መንግስት ከስልጣን ሲወርድ ነው። ምንም አማራጭ የለውም። ምክንያቱም ይሄ መንግስት የመንግስትም አይነት ካራክተር የለውም። ህዝብ የማስተዳደር ፍላጎቱም ችሎታውም በተለይ ፍላጎቱ የለውም። የራሱን ጥቅም ብቻ ማስጠበቅ ነው። እንደዚህ አይነት ደግሞ የራሱን ጥቅም ብቻ የሚያስጠብቅ ሀገሪቱን በኢኮኖሚ በሶሻል በፖለቲካ ያበለጽጋል ብዬ አላምንም፣ አያደርገውም። ግን ለጊዜው ያሉትን ችግሮች የሶሻልና የኢኮኖሚ ችግሮችን ለማቃለል ምን ማድረግ አለበት? ህብረተሰቡ ከፖለቲካል ጥያቄ ውጭ በተጨማሪ ምን መደረግ አለበት? እንዴት ነው የምንረባረበው? ረሃብ ጊዜ አይሰጥም። ሰው እንዳይሞት ምን እናደርግ? ይሄ እንደዚህ እንደዚህ አይነቱን ሐሳቦች አድማጭ ቢሰጡ ደስ ይለናል። ቀጥል ሁለተኛው ነጥብ።
መልካም እንግዲህ አመድ፣ በሁለተኛ ደረጃ ያሳምንቱ አበይት ጉዳይ ብለን ያዝነው ኢትዮጵያ ውስጥ ያለው አምባገነን ስርዓት የኢንተርኔት አፈናውን አጠናክሮ መቀጠሉ እንዲሁም በቫይበርና በዋትስአፕ እና በመሰል አገልግሎቶች ላይ የኢትዮጵያ ቴሌኮም ክፍያ ሊጠይቅ እንደሆነ የሚሉት ጉዳዮች ናቸው። በተለያዩ ሀገራት እንደምታውቀው በተለያዩ ምክንያቶች አንዳንድ ድረገጾች በሀገራቸው ላይ እንዳይታዩ ይደረጋሉ። ከነዚህም ውስጥ አንዱ ሃይማኖታዊ ግብረገባዊ ምክንያት ሲሆን አምባገነን መንግስታት ደግሞ በፖለቲካ ምክንያት የተቃውሞ ድምጽ ያላቸውን ድረገጾች ይዘጋሉ። ኢትዮጵያ ውስጥ ያለው አምባገነን ስርዓት ያው እንደሚታወቀው የኢንተርኔት አፈናው የሚያተኩረው በዋናነት በፖለቲካ ይዘት ያላቸው ድረገጾችና ጦማሪያን እንዲሁም የማህበራዊ ሚዲያ አድራሻዎች ላይ ነው። ይህንን የሚያደርገውም ደግሞ ዜጎች አማራጭ ሐሳቦችን እንዳይሰሙ ወይም እንዳያገኙ በማድረግ የፖለቲካ የበላይነቱን ለመቆጣጠር በማሰብ ነው ይላሉ አንዳንድ ሰዎች።
ባጭሩ እንዴት መሰለ፣ በሰዎች ግንኙነት መካከል ተመልከተው አንድ ሰው የሚፈራው ምስጢር ካለ የሚፈራው ምስጢር ሰው ቢሰማብኝ እንዲሰማብኝ አልፈልግም እንዲያውቅብኝ አልፈልግም ያ ከታወቀብኝ እዋረዳለሁ እንዲሆናለሁ በጠቅላላ በህዝብ መካከል ኔጌቲቭ እንትን ይደርስብኛል የሚል ከሆነ ያ ኢንፎርሜሽን የስለሱ የሚያውቁት ሰዎች ኢንፎርሜሽን በምንም አይነት ሁኔታ ሊያወጡ እንዳይችሉ ነው የሚታገለው። አንድ ሰው ግን በራሱ የሚተማመን ከሆነ የራሱ የሰራውን ነገር ምንም የማያሳፍረው ነገር ከሆነ በግል በሰዎች ደረጃ እንዲቀልን አንደርስታንድ ለመደራረግ ነው የማቀርበው ከሆነ ግድ የለውም የፈለከውን አውራ። ምክንያቱም በራሱ ምንም መጥፎ ነገር እንዳልሰራ ያውቃል፣ ምንም መጥፎ ነገር እንደሌለው ያውቃል። መንግስታትም እንደዚህ ናቸው። አንድ መንግስት ስልጣን ላይ በሚቀመጥበት ጊዜ በመጀመሪያ ደረጃ እንደወያኔ አወራር ከሆነ በስልጣን ላይ የተቀመጥኩት በህዝብ ፍላጎት ቢያውም በ99.9 እኮ የእናት ሆድ እንኳን ዥንጉርጉር ነው። እናት እንኳን ስትወልድ ሁለት መንታ እንኳን ብትወልድ የተለያየ መንታ አለ። አንዳንዴ you know identical twins አለ identical ያልሆነ አለ። እነሱ 99 አንድ ቅጥልጥል የሌለው አንድ ወጥ አሸንዳ በቃ ህዝቡን ልክ እንደንት ነው ያደረገው። ኖርዝ ኮሪያ እንኳን እንደዚህ አይደረግም። 99.9% መርጦናል ብለው ነው የተቀመጡት። እና እንደዚህ የሚያምኑ ከሆነ እምነት ካላቸው በህዝቡ ይወድናል ብሎ የሚያምኑ ከሆነ ምንም አይነት ፍራቻ ሊኖርባቸው አይገባም። ምክንያቱም ያ የሚወዳቸው ህዝብ ስለነሱ ኔጌቲቭ ነገር ሊያወራ አይችልም። ፍቅር አለውና ወዷቸው ነው ያስቀመጣቸው። ስለዚህ ግልጽ መሆን ነበረበት። ኢቭን ስህተት እንኳን ቢኖር ጥፋት ቢኖር አንተ ከስህተት እንድትማር የሚረዳህ የተሳሳተውን ሰው የሚጠቁም ሲኖር ነው። ለራስም የሚጠቅምህ ስህተትን ማረም የምትችለው ስህተትን ሲነግሩ ነው። ሃይ ሃይ ጎጥክ ልክ ነህ ይያሉ ገደል ስትገባ መጨረሻ ላይ ዞር ብሎ ማያዩ ወዳጆች አይደሉም። ወዳጅ ከልብ የሚወደርጅ ከሆነ ስህተት ስትሰራ እንድትታረም ይረዳሃል። ይሄን አታርገው ይልሃል። ወያኔም በእውነት ህዝቡ ይወደኛል ወዶኝ ነው የመረጠኝ ስልጣን ላይ አስቀመጠኝ ብሎ የሚያምን ቢሆን ኖሮ ለህዝቡ ድሉን ይሰጥ ነበር። ተናገሩ፣ ምንድነው የተሳሳተው፣ ምንድነው የተበላሸው፣ ምን ላይ ነው ማለት ይችል ነበር፣ ያደርገውም ነበር። ግን ይሄን አያደርግም። ለምን? በፍርሃት የሚኖር ህዝብ ነው ስልጣን ላይ ያለው በፍርሃት። ምክንያቱም ዜና ኢንፎርሜሽን ከተላለፈ በአሁኑ ጊዜ ምንድነው፣ ድሮም እንኳን ኢትዮጵያ ውስጥ ምን ይባል ነበር መሰለ፣ ጦር ከፈታው ወሬ የፈታው ይብሳል ይባላል። እና ኢንፎርሜሽን ፍሎው ካደረገ ፍሪሊ ኢትዮጵያ ውስጥ የሚሰሩት ተንኮል፣ የሚሰሩት ወንጀል፣ የሚሰሩት ኃጢአት በሙሉ ይጋለጥና ርቃናቸውን ይወጣሉ። ያንን ይፈራሉ። ያንን ስለሚፈሩ የማያደርጉት የማይፈነቅሉት ድንጋይ አይኖርም፣ ዜና ኢንፎርሜሽን እንዳይተላለፍ። እኔ አንዳንዴ ሰዎች ከኢትዮጵያ ሲመለሱ ሲያወራጭ እንዴ አህመድ፣ እዛ እኮ ሰው እኮ ምንም መናገር መጋገር አይፈልግም፣ ይፈራል። በቃ በፍርሃት ነው የሚኖረው። እዚህ እንደሚወራው ኢንፎርሜሽን እዛ ኢትዮጵያ ውስጥ የሚደረገውን ኢንፎርሜሽን እዚህኛ እንሰማዋለን። እዛ ግን ጎረቤት ለጎረቤት ሆኖ እያወቀ እንኳን ዝም ነው የሚለው፣ ማስተላለፍ አይፈልግም። ምክንያቱም ማን ምን እንደሚል አያውቅም፣ ማን ለማን እንደሚሰራ አያውቅም። እና ዲክታተሮች ኦልዌይስ አንድ ትልቁ መሳሪያቸው ምንድነው? ህዝብን አፍኖ እንዳይናገር እንዳይጋገር መያዝ ነው። ለዚህ ደግሞ እያንዳንዱን ሞደርን ቴክኖሎጂ የፈጠረውን ኮሙኒኬሽን ሚንስ ኮንትሮል ማድረግ ነው። የሚያሳዝነው ኢትዮጵያ ሶማሌ ስንትና ስንት አመት ሙሉ መንግስት የላትም እየተባለ ይወራል አይደለም? ግን በቴሌኮሙኒኬሽን በቴሌፎን ይሄ ሞባይል ምናምን ሲስተም ከኛ የትና የትልቀው ነው የሄዱት። ያንስታን እንግዲህ ተመልከት፣ ይሄን ያህል እርስ በርሱ የተጋደሉ ነው እንዲየተባለ የሚባልበት እንትን ከኛ የተሻለ ነው። እኛ ሀገር ከአፍሪካ ውስጥ ኦልሞስት የመጨረሻው ቁጥሩ ነው ኤግዛክት እንዳልዋሽ ባላውቅም ኤግዛክት ባላውቅም የመጨረሻው የሞባይል እና የኢንተርኔት ሰርቪስ ያለበት ኢትዮጵያ ነው። ዋይ ወያኔ አይፈልግም ኢንፎርሜሽን ህዝቡ በነፃ እንዲቀያየር አይፈልግም። እሱ ያለውን ብቻ ነው ማሰለን ፈልገው። ይሄ ነው ችግራችን። ይሄስ ከሆነ ድረስ ደግሞ ምንም አይነት ለውጥ አይመጣም። ምክንያቱም ስተትህን ነግረውህ ስተትህን ማረም ካልቻልክ ልትሻሻል አትችልም። በዛው በጀመርከው ቀዳዳት ይሄዳል። ገደል የገባህለት ያን ጊዜ የሚያወጣህ የለም። የመጨረሻቸው ውድቀት ነው። ውድቀት ሲወጥ ሲመጣ ደግሞ ማንንም ዞሮ የሚያቅንትን የሚል የለም። እና እዛ ወደዛ እየገሰገሱ ነው። ግን እኛ ምንለው ምንድነው እነሱ ይገስግሱ ወድቀው ይሰባበሩ፣ ግን ህዝቡ እዛ ውስጥ እንዳይገባ እንዳይዘፈቅ ነው ሙከራችን። ምን መደረግ አለበት? ይሄ ነው።
መልካም እንግዲህ አህመድ፣ በሶስተኛ ደረጃ የያዝነው ጉዳይ ለመንግስት ባለስልጣናት ልጆች ህክምና ሲባል አሁን ያለው ስርዓት የህዝብና የሀገር ሀብትን እየመዘበረ መሆኑ አንዱ የሳምንቱ መነጋገሪያ ነበረ። ያሉን ኬዞች ኮሎኔል አተክልቲ ገብረ ሚካኤል የተባለ ባለስልጣን ልጅ ማሳከሚያ 3 ሚሊዮን የህዝብ ገንዘብ ወጪ ተደርጓል። ይህንን ወጪ ደግሞ በብረታ ብረት ኢንጂነሪንግ ኮርፖሬሽን ስር ያሉ ድርጅቶች እንዲሸፍኑት በኮርፖሬሽኑ የሰው ኃይል አስተዳደርና እቅድ ዳይሬክቶሬት ዳይሬክተር ኮሎኔል ጽጌ አለማየሁ በደብዳቤ አዘዋል። ይህም መረጃው አለን። ከዚህ በፊት እንደምታውቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ስራ አስኪያጅ የነበረው ሊቀ መዘምራን የማነ ዘመንፈስ ለልጃቸው ማሳከሚያ በሚል ከአዲስ አበባ ካሉ አብያተ ክርስቲያናት ባቀረቡት ጥሪ ከአንድ ደብር ብቻ ከእንጦጦ ኪዳነ ምሕረት 500 ሺህ ብር እንዲወጣ መወሰኑ ባስነሳው ውዝግብ ጉዳዩ መጋለጡ ይታወሳል። እንግዲህ እነዚህ ባለስልጣናት ስልጣናቸውን ያለ አግባብ በመጠቀም የህዝብን ሀብት በግልጽ ለግላቸው ጥቅም እየዋሉ ነው። በዚህ ጉዳይ ላይ ምን ሐሳብ አለ? ምን ትላለህ?
እስቲ አድማጭ ስላለን እድሉን በቅድሚያ ለአድማጫችን ተናስተልኝ።
ተናስተልኝ፣ እንደምን አደራችሁ?
ተናስተልኝ ጌታዬ፣ ይቀጥሉ።
ከመጀመሪያው አስተያየት ጀምር። መጀመሪያ የበሰበሰ ዝናብ አይፈራም ስለሚሉ እነሱ ስለሚራበው ህዝብ ምንም ግድ የላቸውም። የሚደብቁትም ኢትዮጵያ ያው ከአንተ ብዙ ገልጿል 11 ባስተለክፋለው ምልክታቸው 11 ስለሆነ ነው። ያ ምንም ብዙም የሚወራ ነገር አይደለም። ረሃቡ ምን ይደረግ ለሚለው አሁን እንዲህ ነው። ይሄ ወያኔ የረገጠው ምድር በሙሉ የረሃብ ምድር ነው የሚሆነው ከዚህ በኋላ እንጂ ምንም የሚያመጡት ለውጥ የለም። እነሱ ይበላሉ፣ ሌላው ቢሞት ግድ የላቸውም። ልጆቻቸው ወጭ ይማራሉ፣ በከበረ ቤት ይኖራሉ፣ እንደፈለጉ ይዘንጣሉ። እኛ ምን እናድርግ ነው ለሚራበው ህዝብ? ከፖለቲካው ውጭ ላልከው አቅማችን ቢችል በሚችለው መንገድ ብንደርስ፣ ለወገኖቻችን እንድረስ። እነሱ የሰው መሞት የዝንብ መሞት ያህል የማይሰማቸው ሰዎች መሆኑን የምናውቀው በየቀኑ የምናየው ነገር ነው። ሰላማዊ ሰልፍ የሚወጣ አሮጊት ይገላሉ፣ ህፃን ይገላሉ፣ እርጉዝ ይገላሉ፣ የፈለጉትን የሚያዝ። እነሱ ለማንም ደንታ የላቸው።
ጌታዬ ናው ዩ አር ቶኪንግ ይላል ፈረንጅ ልቡ ሲደርስ። በምንችለው መጠን እርዳታ እናድርግ፣ ለህዝቡ እንድረስ ያሉት ልቤን ነክቶታል። እንዴት እናድርግ? አሁን ለምሳሌ ታማኝ አንድ ዩኒቨርሲቲ ዓለም አቀፍ የሆነ እንትን አለው። የተለያዩ ድርጅቶችም ኢትዮጵያኖች በድርጅቶች በኢትዮጵያኖች አማካኝነት እንዲህ አይነት ነገር ጀምረዋል። እስቲ እንደው ኮንክሪታይዝ ያደርጉትና እንዴት እናድርግ?
እነታማኝ አሜሪካ ነው፣ እኛ ደግሞ እዚህ ባለው አሁን ይሄን አስተያየት ያቀረበው የኢትዮጵያ ድምጽ ሬዲዮ ነው። በኢትዮጵያ ድምጽ ሬዲዮ በኩል መርዳት የሚፈልግ እዛ በዛ በኩል አንድ ኮሚቴ ተቋቁሞ በሌላ በኩል መርዳት ይችላል የሚል በሌላ በኩል ወገን ለወገን መድረስ አለበት። ይሄ ነው። ይሄ አሜሪካኖች በራሳቸው መንገድ ይረዳሉ፣ እኛ አውሮፓ ያለ ነው ደግሞ በራሳችን መንገድ እንርዳ። እንዴት ይደርሳል የሚለው እንግዲህ እግዚአብሔር ይርዳን። እኔ እነሱንም ማመን አልችልም፣ ግን እንዴት የሚገባውንም ገንዘብ በትክክል ይስጡ አይስጡ እግዚአብሔር ነው የሚያውቀው። እኛ ግን የአቅማችንን እንድረስ ለወገኖቻችን። ለሁለተኛው አፈና ለሚለው ነገር ምን እንጠብቃለን? 25 21 አመት ሙሉ እኮ አየን። የመጨረሻ እኮ እዚህ ሰባት ጠቅም ከተል ጠቅላይ ሚኒስቴር ያላት ሀገር ነች። ምን እንጠብቃለን? ማን እንደሚመራም እኮ አናውቅም። ስለዚህ ማፈን አይደለም የፈለጉትን ቢያደርጉ አሁን ማንን ፈርተው? ህዝቡስ እንዴት ልብ ኖሮት ይናገራል? ኢትዮጵያ ሄደው ህዝብ እኮ የማይናገር በመክንያት ነገ መንገድ ላይ ተደፍቼ ቀራለሁ ይላል ይፈራል። እኛ ነጻነት ስላለን እናወራለን። እዚህ እዛም ያለው ህዝብ ግን የት ነው ይጃለው? ያንን ይፈራል። ይሄ ነው ችግር ያለው ኢትዮጵያ ውስጥ።
ጌታዬ በጣም እጅግ በጣም እናመሰግናለን። በተለይ ይሄ ምን ልበለው ፖዚቲቭ የሆነ እንዴት አርገን ለወገናችን እኛ እንድረስ ዋናው ህይወት ማትረፍ ነው። እሱ ላይ ሐሳቦትን በመስጠቶ ከፍ ያለ ምስጋናዬን አቀርባለሁ። መልካም ቀን ጌታዬ።
አመሰግናለሁ። መልካም ቀን ለሁላችን። እግዚአብሔር ኢትዮጵያን ይርዳት።
አሜን።
መልካም እንግዲህ አህመድ፣ ያው አድማጮች አስተያየታቸውን እየሰጡ ነው። በመሃል ድጋሚ ለማስተዋወስ ያክል ኢትዮጵያ ውስጥ ያሉ ባለስልጣናት የህዝብና የሀገር ሀብትን ለግል ጥቅማቸው
እሱን በተመለከተ እንደውም ዛሬ ከዜና በኋላ የምናቀርበው የሆላንድ ቴሌቪዥን የሆላንድ መንግስት ኢንቮልቭድ የሆነበት የሆላንድ ቴሌቪዥን የመርማሪ ጋዜጠኞች ኢትዮጵያ ድረስ ሄደው የሰሩት የዚህ የሃይነከን ጉዳይ ይሄንን ቁልጭ አድርጎ ያሳያናል። ምን ያህል በሀገሪቷ ባለስልጣኖቹ እንደሚቀልዱ የሚገርም ነገር። ባናና ሪፐብሊክ የሚሉት ነበር አሜሪካኖች በ50-60 ምናምን የጀመሩት። ባናና ሪፐብሊክ የሚሏቸው ትናንሽ ሀገሮች እዛው ላቲን አሜሪካን ውስጥ ያሉ መንግስት መሪዎቻቸውን በገንዘብ ይዟቸውና እነሱ አሜሪካኖቹ የአሜሪካ ሀብታሞች አገሪቷን እንደፈለጉ የባናና እንትን ያደርጉና ርሻ ምናምን ያደርጉና የራሳቸው በቃ ይሄ መለደለም ጓዳ ያደርጉታል። ስልጣን ላይ ያሉት እዛ የትናንሽ ሀገሮች እንትኖች መሪዎች ምንም ብቻ ኪሳቸው ነው የሚሞላላቸው። ሌላ ስለ ህዝቡ፣ ስለ ኢኮኖሚው፣ ስለ ሀገሪቱ ለአሜሪካኖቹ አስረክበው ቁጭ ብለዋልና ባናና ሪፐብሊክ ይባላል። አሁን ተርሚኖሎጂው ባናና ሪፐብሊክ ይሄ በቃ ስለ ራሱ ሀገር ህዝብ ምንም እንትን የሌለ ሌላ ሀገር ካፒታሊስት ወይም ከበርቴ እንደፈለገ የሚያሽከረክራል። ኢትዮጵያ እንደሱ ሆናለች። አሁን የሚያሳዝነው ጊንጪ ነው የሚባል አካባቢ እዚህ አሁን የሆላንድ ቴሌቪዥን ሲያሳይ ነው ገበሬዎቹ የሆላንዱን ፈረንጆቹን ሲያዩ እየሮጡ ሄደው ከበቧቸው። በቴሌቪዥን የታየ ነው። ሆላንድ ውስጥ የሆላንድ ህዝብ ያየው ነው። ከበው ይኸው ከመሬታችን በኃይል አባረውን መሬታችንን ለነጮች ሰጥተው እኛን መንገድ ላይ እንትን አሉን። ዝም ብለው ነው የቀረቧቸው በመኪና ነጮቹን ሲያዩ። ምን እናድርግ? ከራሳችን መሬት በኃይል አስለቅቀውን መሬታችንን ለነጮች ሰጡብን በጉልበት። እንደዚህ ነው ኢትዮጵያ ውስጥ መጨረሻ ላይ ስንት ነው ወደ 700 ነው 7000 የሚሆኑ ገበሬዎች ሆ ብለው በስንተኛው ቀን ተነስተው ሄደው የስንት የ50 ሚሊዮን ብር እንትን አቃጠሉ። እና እዛ ቴሌቪዥኑ ላይ ይታይ ለሆላንድ አቃጥለው ምንድነው ያሉት? ከእንግዲህ ወዲህ እያንዳንዷን እዚህ ሀገር የምትገባውን እንትን እናቃጥላለን። የነጮችን ሀብት ከኛ እኛን የኛን ሀብት እኛን ባለመሬቶችን አባራችሁ ለነጮች እየሰጣችሁ ከነሱ ጋር የምትነግዱ ከሆነ ነጮቹ ነው የሚሏቸው ጋዜጠኞቹ። ወደፊት ማንኛውን እናቃጥላለን፣ እኛንን ባለሀብቶቹ፣ እኛንን ህዝቡ፣ እኛ ጋር አብራችሁ መስራት ከፈለጋችሁ ነው፣ አልበለዚያ ግን እንቀጥላለን ብለዋል። እና ኋላ እናሰማዋለን። ኢትዮጵያ ውስጥ ያለው አሁን አንዳንድ በሆዳቸው የሚያስቡ ወገኖቻችን እህትን ወንድሞቻችን አሉ፣ እዚህም አሉ፣ የትም አሉ። በሆዳቸው ብቻ ነው የሚያስቡት፣ ጭንቅላታቸው ማሰብ አቁሟል። እነሱ እንደሚሉን ኢትዮጵያ ውስጥ ዴሞክራሲ ፕሮሰስ ነው። አዎ ፕሮሰስ ነው፣ ዴሞክራሲ ይባላል፣ ፕሮሰስ ነው። ኢትዮጵያ ያደገች ነው፣ እየበለጸገች ነው ይላሉ አይደል? ኢትዮጵያ ውስጥ ግን ያለው ፋክት ግን ነው፣ አዲስ አበባ እንኳን ብትሄድ ምን አሁን መቀለድ ተጀምሯል። ድሮ ቤት አንድ ቤት ሄደህ ስትቆረቁር ቤቶች ሲባል ግቡ ግቡ ቤት የእግዚአብሔር ነው ይባል ነበር አይደለም? አሁንም እንዴት ይባላል? ቤት የእግዚአብሔር ነው፣ ኮንዶሚኒየም የገብረ እግዚአብሔር ነው። እንግዲህ ተመልከት፣ እስከዚህ ድረስ ደርሰናል። እስከዚህ ድረስ እርስ በርስ በመሀከላችን ጥላቻ እንዲደርስ አድርገናል። እንደዚህ መባል አልነበረብንም፣ እዚህ መድረስ አልነበረብንም። የአንድ ሀገር ልጆች ነንም፣ ግን እንዲደረስን የት ነው የሚሄደው ይሄ ነገር ከቀጠለ? ዛሬ እኔ ጉልበት ስላለኝ ሀብት ስላለኝ ይሄንን መቆጣጠር ስለቻልኩኝ ነገ የኔ ልጅ የሚደርስበትን አላውቅም። ካሁኑ ነው ማሰብ ያለብኝ። እኔ አንዳንድ እንዳልኩ በሆዳቸው የሚያስቡ ይሄንን ሲለፈልፉ ትሰማቸዋለህ በየቦታው እድሉ አገኙ ቁጥር። ግን ፋክቱ ኦን ዘ ግራውንድ በመሬት ላይ ያለው ፋክት ግን ሌላ ነው። ኢትዮጵያ ውስጥ አዲስ አበባ እንኳን ብትሄድ እያንዳንዱ ሰው ሊያየው የሚችል ነው። አሁን በአሁኑ ጊዜ ساون كمينور بتبوتا يافنا كانوا عند أكابين داينور داي توأوك داين نجاجر بجارش غرون داي فتا يلا أيوتنو إيه من مالتنو أنت أكابين ما ندون كأكابين غير مينورو كذن جمرو خالا وقعو يلبن من نجارات تلم أكشن موسى دات تلم رزي باي توأر أدر جوهال كومينستو تشو ألندنو ميروتي ي ماركسوس تيوري إنتنوش عندون كاندو لاي توتال ኮሙኒስቶቹ ማርክሲስቶቹ ምን ነው የሚሉት ጉልበቱን ሸጦ የሚያደርግ የጉልበቱ የሱ አይደለም አለንድ ሆኗል ተለያይቷል ከጉልበቱ ጋር ሸጦት ነው የሚኖር የሱ አይደለም ሀብትነቱ የካፒታሊስቱ ነው የሱ ጉልበት ኢትዮጵያ ውስጥም ህዝቡን አንዱን ካንዱ አላይተውታል አዲስ አበባ ውስጥ ድሮ በገረቤት በምን የምትተዋወቀው አሁን የለም አራምባና ቆቦ አድርገውታል እንዳይተዋወቀ አድርገውታል ችግሩን በጋራ አለመፍታት አይችልም የጋራ እንኳን ችግር በጋራ መንግስት ራሱ የሚፈልገው ችግር እንኳን እንፍታ ቢል መንግስት ባዘዘው መንገድ ካልሆነ በስተቀር ህዝቡ ተባብሮ እድር ቀበል ይሄ ምናምን አለን ሆኗል እርስ በርሱ ተላይቷል እና እንዲህ አይነት ሀገር ነው የፈጠሩልን እኔ አንዳንድ ይሄ የአኒማል ፋርም የሚሉት አንድ መጽሐፍ ነበር እሱ መጽሐፍ ነው በደም ኢትዮጵያ ውስጥ የሚታየኝ ነው ከዚህ በፊት ተናግረዋል እንስሶች አመጹ በሰው ልጅ ላይ ተበዘበዘን ተጎዳን ምናምን አሉና አመጹና ስልጣን ወሰዱ አሳማው ስልጤ መሪ ሆነ አሳማው መሪ ሆነና ምን አለ እንስሶች ሁሉ እኩል ናቸው አለ ግን እሱ ከሁሉም አሳሞች ደግሞ የበለጠ እኩል ናቸው አንደኛ አነጋገር ስልት ነው እና ስልጣን ያዘ በእኩልነት ነው የተነሳው ግን መጨረሻ ላይ እየበዘበዘ እየደበደበ ምን ያለ ሲኖር መጨረሻ ላይ ሁለት ውሾች ጠባቂ ውሾች ሴኩሪቲ አለቀ እነዛ ከተሰቀለት አርገው እያንዳንዱ አውሬ ያዙት እና እንዲህ አይነት መንግስት ነው ኢትዮጵያ ውስጥ ያለው ሪሊ አይ ዶንት ኖ ምን ያህል እንደምንሄድ አላውቅም የኢኮኖሚ ድጋቱን ሌላ ጊዜ ስለ ኢኮኖሚ ካወራ እንደማነሳዋለሁ ምን ያህል እንደሚቀልዱባት ያችን ሀገር ለምሳሌ አንድ ስለ ኢኮኖሚ ልንገር አንድ ሀገር ትሸጣለች ትገዛለች ነው እና ዴፊሲት ይመጣል ወይንም ሰርፕለስ ቫልዩ ይመጣል ስትሸጥ ወደ ውጭ ኤክስፖርት ስታደርግ ያደረከው ወደ ውስጥ ከመት አስገባው የበለጠ ከሆነ ሰየው ቆንጆ ነው ትርፍ ገንዘብ አለ ማለት ነው ኢትዮጵያ ውስጥ አሁን አንድ ያነበኩት ሪፖርት 13 ቢሊዮን ዶላር ይገባል እቃ ኢምፖርት ይደረጋል ኤክስፖርት ምናረገው ስንት ነው ታጋለ 3 ቢሊዮን ዶላር እንግዲህ ተመልከት ጋፑ ያ 10 ቢሊዮን ዶላር ጋፕ አለ ምን ማለት ነው ባጭር አማርኛ አንተ እቃት ገዛለህ 10 ብር አለ የ100 ብር እቃት ገዛለህ 10 ብር ነው የምትሸጠው 90 ብር ዳለብህ ማለት ነው ምክንያቱም ያን የ100 ብር እቃ ስትገዛ አንተ 10 ብር ነው የሸጥከው ያን 90 ብር በብድር ነው የምትከፍለው ትበደራለህ ማለት ነው እንግዲህ ተመልከት በየአመቱ ነው እንግዲህ 13 ቢሊዮን ዶላር ይገባል እቃ የ3 ቢሊዮን እንሸጣለን ስንት ነው ዴፊስ እንትኑ ልዩነቱ 10 ቢሊዮን ያንን በዳ ነው የምንወስደው ማን ነው የሚሰጠን እንደነ ቻይና ያሉት ችግሩ ምንድነው መበደራችን አይደለም አበዳሪ ሀገሮች ኦልዌይስ ያ ያሉ በተወሰነ ጊዜ ይጠብቁና ሁኔታው ያማራቸው ካልሄደ ምክንያቱም አንተ በተበደርክ ቁጥር እዳ እየበዛብህ በሄደ ቁጥር ባንክረፕሲ ውስጥ ነው የምትገባው አይደለም አንተ 100 ብር የ100 ብር ቃ እየገዛህ ያ 10 ብር ቃ ከሸጥክ በየአመቱ 90 ብር ዳ ካለብህ እየተጨመረ ሲሄድ ዳውስ ነው ደግሞ ባንክረፕት ትሆናለህ ከዛ በኋላም ያበደርም ሰው የለም እነዚህ ሰዎች ደግሞ አንድ የዚህ ሀገር ተክላይ ሚኒስትር የተናገረው ነበር እዳ ያለበት ሰው ነፃ አይደለም ስለዚህ እዳ እንዲኖርብን አንፈልግም ብሎ ነበር ዮራም ፐርሶን የሚሉት ተክላይ ሚኒስትራቸው እዳዬን ነው የምከፍለው አስቀድሜ ይላል ለምን ሲሉት እዳ ያለበት ሰው ነፃ አይደለም ነፃነት የለውም ይላል እና እዳ ካለብህ ምንድነው የምትሆነው መሰለ ያ እዳ የሰጠው ሰው ሀገር አንተን ኮንትሮል ነው የሚያደርግ ምን ይላል ዳህን መክፈል ካልቻልክ ይሄን አካባቢ ስጠኝ ይላል ወይንም ይሄን ካምፓኒ ስጠኝ ይላል ወይንም ሰይ ኢትዮጵያ እንግዲህ ወያኔ የሚጠቀምበት ኢትዮጵያን ኤርላይንስ አለ አይደል እሱን ሼር ስጠኝ ሊለው ይችላል ወይን ቴሌኮሙኒኬሽን በኔ ስር ላርገው ገብቷል እንዴ ማለት አትችልም እዳ በእዳ ተይዛል ገንዘብ ትፈልጋለህ ሰርቫይቭ ለማድረግ ያንን ለማድረግ ደግሞ ያለህን መስጠት አለብህ ገብቷል እና የኛዳ እንግዲህ አሁን 13 ቢሊዮን የምናስገባው 10 ቢሊዮኑን ቻይና ይክፈለው ህንድ ትክፈለው ማና ቱርክ ይክፈለው እዳ ነው ሌሎችም አሉ የውስጥ ሀገሮች አሉ ምን አለ እና እዳችን እየተጠራቀመ ነው ኢትዮጵያ ውስጥ አሁን ከዚህ የሚሉ ሰዎች ያለውን እንትን ምንድነው እሱ ይሄ ሰርፕለስ ቃ ከውጭ የሚመጣውን ቃ ምናምን ያሉ እንደውም አደጋ ነው ለኛ ያ ምክንያቱም ተበድረን የምናስገባው ከውጭ የምናስገባው ቃ በሃር ከረንሲ ነው የምንከፍለው ሪዘርቫችንን ነው የሚያጠፋው ሪዘርቭ ከሌለ ደግሞ ባዶ ሆንክ ማለት ነው ሪዘርቭ ቫሉታ ከሌለ ኦኬ አሁን ምንድነው እኛ ምን ሆነው ለቅንጦት ቃ የሚባሉትን ካስገባን ለኢንቨስትመንት ሳይሆን ለቅንጦት ጋር የሚገቡት እንትኖች ወጫችን ዋጋ የለውም እምነት አይኖርም የወደፊት ኢንቨስት የሚያደርግ ኢትዮጵያ ውስጥ ኢንፍራስትራክቸር ላይ ኢንቨስት ካላደረክ ለቅንጦት ቃ ካስገባህ ያቺ ሀገር ዋጋ የላት ምን በጣም ነው የምፈራው ለዛች ሀገር መቼ አጠይቀኝ ነገ ከነገ ወዲያ አይደለም ግን በጣም ትልቅ ዴንጀር ውስጥ ነው ያለ ነው እንደውም አሁን አዲስ አበባ ውስጥ አንድ ስብሰባ አድርገው ነበር አንድ የታወቀ ኢኮኖሚስት ተናግሯል እዳ ውስጥ ነን ችግር ውስጥ ነን እመኑኝ እዳን ገባለን ሀገሪቷ ማትወጣበት መቀመቅ ውስጥ ባንክረፕሲ ውስጥ ገባለች ነው የሚለው እና እንዲህ አይነት አመራር ነው ያለው ግድ የላቸው አያፍሩም ግን 11% እንዴ 11 ለምን ብቻ 11 አድገናል ነው የሚሉት አሁን እንደውም የሚገርመው ጠቅላይ ሚኒስትሩ ማን ነው ስሙ ኃይለማርያም ደሳለኝ አሁን እንኳን በ11 በደብል ዲጂት አይደለም ወደ 7 ዝቅ ብሎ ይልብናል ምናምን ብሎ ተናገረ የሷ አማካሪ አርከበቁ ባይ ግን በሌላ በኩል ደግሞ ምን ይላል ለውጭ አገረዘኝ ደብል ዲጂት ነው አሁንም እድገታችን ይላል እንግዲህ ተመልከት እነሱ ራሳቸው እንኳን ሳይመካከሩ ነው ይሄን የሚዋሹት እኛ በማከለ ህዝቡ የሚበላው የለውም እና ይሄ ችግር አለ ኢትዮጵያ ውስጥ ኢትዮጵያዊው ይሄን ነው ማየት ያለበት ያቺ ሀገር አገር የለንም እኮ ምን ማለት ደረጃ ላይ ልንደርስ ነው በዚህ ሁኔታ አንደኛ ህዝቡ እርስ በርሱ እንዲጋጭ እየተደረገ ነው ካን ኢማጂን ማሰብ ትችላለህ አንድ ስልጣን ላይ ያለ መንግስት ህዝቡን እርስ በርስ ለማጋደል ሲል ለራሱ ስልጣን ለከፋፍለ ግዛውን ለመጠቀም ሲል ጡት ቆርጦ የሚያሳይ ተቆርጦ የሚያሳይ ሐውልት ሰርቶ የውላችሁ እንዲ ነበር የተደረጋችሁት የሚል ኢቭን ቢኖር እንኳን ኖሮ ያንን እንዳይ እንትን እንዳይል ህዝቡ እንዲፋቀር ማድረግ ነበረበት እንጂ ጭራሽ ያንን አጋኖ አሳይቶ ተመልከቱ እሺ ምን ያህል ጥላቻ እንዳላቸው ነው የሚያሳይ ምንም አይነት የኢትዮጵያዊነት ፍቅር የለ ሰው ይው ኢትዮጵያ ሳይሉ ነው የሞቱት ነፍሳቸውን ይማረና ኢትዮጵያዊ ሳይሉ ነው የሞቱት እኔስ ከማቀው ድረስ ብለዋል ያለ ካለ ይደውልና ይንገረን ማወቅ ፈልጋለሁ እኔ ለማወቅ እንትን አይደለም እና ይሄ ነው የኢትዮጵያ ሁኔታ ከተል
መልካም እንግዲህ አህመድ በመጨረሻም ባሳለፍነው ሳምንት የብሪታንያው ፓርላማ የውጭ ጉዳይ ኮሚቴ የአቶ አንደርጋቸው ጽጌን ጉዳይ በልዩ ትኩረት ሰጥቶ ለመከታተል እንደወሰነ የብሪታንያ መገናኛ ብዙሃን ዘግቧል። እንደሚታወቀው ሰኔ ወር 2014 ላይ የኢትዮጵያ መንግስት አቶ አንደርጋቸው ጽጌን ከየመን አውሮፕላን ማረፊያ አፍኖ ነበር የወሰዳቸው። ከዛ ጊዜ ጀምሮ በእስር ላይ ነው የሚገኙት። አሁንም በምን አይነት ሁኔታ ላይ እንዳሉ የሚታወቅ ነገር የለም። አመት በዚህ ጉዳይ ላይ ምን ትላለህ? ከውሳኔውስ ምን እንጠብቅ?
እኔ ሁልጊዜ የምለው ምን መሰለህ? እኔ ለኔ ከኔ በስተቀር ከኔ በላይ የሚያውቅልኝ የለም። እኔን ልረዳ የምችለው እኔው ራሴ ነኝ በመጀመሪያ ደረጃ። ኦፍ ኮርስ ማንንም እርዳታ ይፈልጋል። እኔ ያልሞከርኩትን ያልታገልኩትን ሌላ ሰው እንዲታገልልኝ አልጠብቅም። የአንዳርጋቸውን ጉዳይ ኢትዮጵያኖች ነው በመጀመሪያ ደረጃ ኢትዮጵያኖች ናቸው ክልባቸው መታገል መቻል ያለባቸው። አንተ ስትታገል አንተ ውጤት ማምጣት እንደምትችል ሰው ሲያምንብህ ሊረዳ ይመጣል። በተለይ ፈረንጆች እንደዚህ ነው የሚሉት። ሁልጊዜ የምለዋለኝ አባባል መንግስታት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም። ወያኔም ቋሚ ወዳጃቸው አይደለም። ተቃዋሚውም ቢሆን ነገ ስልጣን ቢይዝም ቋሚ ወዳጃቸው አይሆንም። እነሱ ሁልጊዜ እንትን የሚሉት ቋሚ ጥቅማቸው ላይ ነው። ጥቅማችን የት ነው ነው የሚሉት። ጥቅማቸውን የሚያስጠብቅላቸው ኃይል ጠንካራ ሆኖ ካዩት አይናቸውን ጨፍነው አይናቸውን በጨው ታጥበው ያንን እንደሚረዱ አንጠራጠር። ይሄን ደግሞ ስላደረጉ ወንጀለኛ አርገናን ያቸው። ምክንያቱም ያንዳንዱ ሀገር መንግስት የሚታገለው ለራሱ ሀገር ህዝብ ነው ለራሱ ህዝብ ነው ለራሱ መንግስት ነው የሚታገለው ለራሱ ሀገር ነው። ያንንም እንጠብቃለን በጣም ሞኝነት ነው የምለው። ስለዚህ ከእንግሊዝ ጠቅላይ ሚኒስቴርም ሆነ whoever he is ያንን መጠበቅ የለብንም ካደረገ ሰየው እንዲያደርግ ደግሞ ምንድነው መደረግ ያለበት በዲሞክራቲክ ኃይሉ በኩል ያለው ፎርስ ምን ያህል ጠንካራ እንደሆነ በአንድ አይን በአንድ ኃይል በአንድ ድምጽ አክሽን ማሳየት መቻል አለበት ተባብሮ መስራት መቻል አለበት አለበለዚያ እንዳውም ተስፋ የሚያስቆርጥ ሁኔታ ነው የሚፈጠረው ለነጮቹ ማለት ነው ምንም እንኳን እነሱ ዴሞክራሲ ያሉ ቢሉም ዴሞክራሲን እነሱ የሚያካሂዱት ከራሳቸው ኢንተረስት ጋር ነው እንዴ አይተናል እኮ አዲስ ነገር አይደለም እልም ያለው የመጨረሻ ዲክታተር አቅፈው ደግፈው ነው ያሉት ከዚህ በፊት ተናግሬ ያለው ሞቡቱ ሴሴኩን እንዴት አድርገው አቅፈው ደግፈው እንደያዙት ቡሽ አፍሪካ ድረስ ሄዶ ክብርነቱ የአፍሪካ መሪነት አራአያ ነው ያለው ሞቡቱ ሴሴኩን አራአያ ነው ምክትል ፕሬዝዳንት ሆኖ ሲሄድ ቡሽ መጨረሻ ግን ሞቡቱ ካንሰር ይዞት መግቢያ ያን ጊዜ ከስልጣን ሊወርድ አካባቢ ወርዶ መግቢያ አጥቶ እባካችሁ ፓሪስም የአሜሪካ ሜጀር ልታከፍ ድርሽ እንዳትል ነው ያሉት መጨረሻ ላይ መግቢያ ቀዳዳ አጥቶ የሞሮኮ ንጉስ ሐሰን ያው ጥን ስልጣን ላይ በነበረ ጊዜ ጓደኛ ስለነበሩ አርፈ አፈን ይዘ ጸጥ ብለ ከኖርክ እዚህ መሞት ይችላል አሉ ገብቶን ሰው ሞተ እንግዲህ ምንድነው የሚያሳየን መንግስታት ጓደኛ ፍቅር የላቸውም ጥቅማቸው ነው የሚያወጡ በዚያን ጊዜ ሞቡቱ ስልጣን ላይ ነበር ያስጠብቅላቸዋል ጥቅሙ ቤልጅየምም ፈረንሳይም አሜሪካንም ሁሉንም ያስጠብቅላቸዋል እነ ሳውዝ አፍሪካ ሁሉ ኋላ ግን ስልጣኑን ሊውዝ ሊያረክ ሲደርስ ዞር በል ነው ያሉት እንደውም አንዱ ምን ብሏል መሰለ አንድ የአሜሪካን ዲፕሎማት ተጠየቀ ጋጠኞት እኮ እንደ ይሄ ሰው እኮ ዲክታተር ነው እንዴት ትደብሩታላችሁ ብሎ ጠየቀ ገና ስልጣን ላይ ያለ ምንድነው ቃል በቃሉ እንዳለ ተቃለ we know that he is a bastard but he is our own bastard ነው ያለው ቆሻሻ ሰው እንደሆነ እናውቃለን ግን የኛ ቆሻሻ ነው አምባሳደሩ ነው እንደዚህ ያለው እስከዚህ ናቸው ማለት ነው እና አሁንም የአንዳርጋቸውን ጉዳይ በተመለከተ የሌሎቹንም እኛ ካልጮህን እኛ ካልተታገልንላቸው ሌላው ሊረዳ አይችልም ሌላው ሊረዳ የሚችለው ያንተን ሁኔታ ያያየ ነው ኦፍ ኮርስ ሊረዱ ይችላሉ እንዴት መሰለ ኢንግላንድ ያሉት ስዊድን ያለው ኢትዮጵያዊ በሙሉ በየሀገሩ ያለው ባንድ ድምጽ ቢጮህ ኤዩ ምንድነው ነገሩ ይላል ኢንግላንዱ ጠቅላይ ሚኒስቴር እንዴ ለራስን ችግር ፈጠራችሁብኝ ይላል ከራሳቸው አንፃር ነው የሚነሱት ያን ጊዜ ሪአክት ያደርጋሉ ስዊድን ውስጥ ቀጥለጥ ብለን በኃይል በጋራ ብንታገልና ድምጻችን ባንድ ላይ ብናሰማ ቃል ገባላሉ የሱድን መንግስት ሪአክት ያደርጋል አይፈልጉም እንትን እንዲነሳባቸው ምንድነው ነው የሚሉት ያን ለማድረግ ካልቻለን ግን ዝም ብለን ስዊድን እንደዚህ ረዳች ኢትዮጵያን ብንል ቀልድ ነው ምላስ ማላውስ ብቻ ነው የሚሆነው ያን ማድረግ አለብን ያም እንዳደረጋቸው ጉዳይ እንደዚህ ነው የማይሆነው
መልካም እንግዲህ አህመድ እንግዲህ ለሳምንቱ ያዝናቸው አበይት ጉዳዮች እነዚህ ነበሩ በተነሱት ሐሳቦች ላይ አድማጮች አስተያየታቸውን ሰጥተዋል ለዛም እናመሰግናቸዋለን አስተያየታቸውን ለመስጠት ፈልገው ደሞ ድሉን ያላገኙት
በተለይ ግን እኔ የምመኘው የለም ረሃብም የለም ድርቅም የለም የገንዘብም ማያጭበረብሩም ምናምን የሚሉ ሰዎች ቢነግሩን ደስ ይለኛል መማር ፈልጋለሁ ፋክታ ማየት ፈልጋለሁ ፋክት ይዘው ቢነግሩን ደስ ይለኛል ተደብቀው ሆዳቸው ውስጥ አምቀው ጥላቻን ከመፈጥሩ ይሄንን እውነት አውጥተውት እኛም ተብረንበት ብንዋይበት ደስ ይለኛል
መልካም እንግዲህ
አሁን ስለቀረባችሁት በኢትዮጵያ ውስጥ ደረሃ ለተጎዱ ሰዎች እርዳታ በሚለው አስተያየት ለመስጠት ነበር።
እሺ ይከተሉ።
አዎ በጣም ረሃቡ በሚናየው በሚዲያ በተለያዩ በፌስቡኮች እና በተለያዩ ሚዲያዎች በሚናየው በጣም ረሃቡ በጣም ይከፋ ነው። ሰው በጣም ያለቀ ነው። ግን አሁን ወሬ ብቻ ማውራቱ ብቻ ሳይሆን ወደ ተግባር በዚህ ስዊድን የምንገኘው የበኩላችንን አሷጾ ማበርከት መቻል አለብን። እንዴት ማድረስ እንችላለን የሚለው ቀደም ሲል አንደት ሰጪ አሳውን አቅርቦት ነበር። ግን እንዴት ማድረስ እንችላለን የሚለው ነገር ምንም ችግር የለውም። ከነ አሜሪካ ከሚሰሩት ጋርም ማቀናጀት ይቻላል። ምንም ችግር የለውም። ዋናው አሁን ለነሱ መድረስ የምንችለውን ማለት ነው። የምንችለውን መድረስ መቻል አለብን። በጣም ህዝብ ያለቀ ነው። በጣም የሚያሳዝን ሁኔታ ነው ያለ። አሁን በመጨረሻ አህመድ ደግሞ የድርቅ የለም ብለው የሚሉ ሰዎች ደግሞ ቢያስረዱን እንፈልጋለን ብሎ ስላለው ጉዳይ የተመቸው ሰው እንዴት ወጥቶ ሊያወራ ይችላል? ሳይነካ እንዴት ብሎ ሊያወራ ይችላል? ምንም ነገር ሊያወራ ይችላል። ስለዚህ ሲነካ ነው በቃ ሲነካ ነው። ስለዚህ ምንም መናገር አይፈልግም። ያኔ አንድ ነገር በሚሆንበት ሰዓት ላይ ግን ቀድሞ የሚገኘው ያ ሰው ነው። አሁን እነሱን ምንም ማረጋ አይቻለም። ጀሯቸው ልቦናቸው እየተደፈነ ስለሆነ አሁንኛ ለነሱ መድረስ መቻል አለብን። የምንችለው ካልሆነ ግን ዝም ብሎ ወሬ ማውራቱ 9 ገስቶ 9 መሸት ትርፉ 99 ነው ይባላል። ስለዚህ ይሄ ነው አስተያየቴ ወንድሜ።
አይ በጣም ጥሩ። እንግዲህ እርሶ እንዳሉት ነው። ይሁንና ግን እኔ እንደሚገባኝ አንድ ኃላፊነት የሚወስድ አካል መኖር አለበት። ብዙ ጊዜ ያንን በማቀናጀት ወይም ያንን ነገር በማስተባበር ረገድ እንግዲህ ይሄንን ሊወስዱ የሚችሉ አካላቶች
ይቻላል ኮሚቴ ማቋቋም ይቻላል እኮ። ምን ከዚህ በፊት እኮ ሲድን እኮ በቤትኛውም ዓለም የታወቀ ሀገር እኮ ነው። ምንም ችግር የለብንም እኮ። ምንም ማቋቋም ይቻላል እኮ ኮሚቴ። ምንድነው ገንዘቡን ለማሰባሰብ ኮሚቴ ማቋቋም እኮ ነው። ይሄ እኮ በጣም አስቸኳይ ነገር ስለሆነ ማንኛውም ሰው ፈቃደኛ ሆኖ እንደሚመጣ ምንም ችግር የለውም። ምንም ኮሚቴ ማቋቋም እኮ ነው። ይሄ ምንም እንትን የለውም። ስለዚህ ይሄንን ማድረግ እንችላለን። በቅርቡ ይሄ ነገር የኢትዮጵያ ድምጽ ሬዲዮ ይሄ አሁን እየሰራበት ያለ ነገር ነው። አጣራከው መቃጠል መቻል አለበት የሚከተለው ሳምንት ኮሚቴ ተዋቅሮ ማሳወቅና እንዴት ገንዘቡ ወዴት መሄድ እንዳለበት ማሳወቅ መቻል አለበት ይሄ ነው አስተያየቴ
አይ መስለኛል ዛሬ ጥሩ ጥሩ አስተያየቶች መቅረብ ጀምረዋል እንግዲህ እንደው ከምንድነው ኔጌቲቭ ሁሉ ጊዜ ከመናገር ከኛ የምንችለውን እናርግ የሚለውን ስማማበታለሁ ያቅሙን የወረወረ ምንድነው ፈራይ ባለው ነው የሚለው
ያ
1000 ኪሎ ሜትር ለመጓዝ አንድ ምጃ መጀመር አለብን እና ይሄንን እኔ በጣም ነው ምስማማበት በጣም ነው እንደዚህ አይነቱ አሳሰብ ምቆራበት እንደ አይነት ኢትዮጵያኖች እንደ አይነት አሳሰብ ለራስ ወገን ማሰብ ስንጀምር የእድገታችን የጭንቅላታችን እድገት የሚታየው በዛ ነው ብዙ ጊዜ እኔ አያለው እዚ ፈረንጆቹ ለውጭ ሀገር ዜጎች የሚታገሉት ለምን የሚሉትን ስታወራቸው አመለካከታቸው ምንድነው ሰፋ ያለ ነው ከራሳቸው ኢንተረስት አልፎ የሄደ ነው የሌላውንም የተቸገረውንም ማሰብ ይፈልጋሉ ብዙ ጊዜ እና ይሄ ስስታም የራሱ ብቻ እንዲሞላለት የሚፈልገው ምንድነው የጭንቅላት ብስለቱ ገና እንትን ያላል ያውሬ እንትን ላይ ያለ አውሬ የንሱን ከነካበት ይጋደላል ሌላ ነገር ከሆነ ግን ዝም ነው የሚለው የሰው ልጅም ደግሞ ምንድነው ለሱ ለወገኑ ለቅርብ ዘመዱ ለላክስ ላክስ ምናምን ብቻ ከሆነች እንደምን የሚረዳዳ ለጠቅላላ ለኢትዮጵያ ስትለው ግን እኔ ታቀዋለሁ ነው የሚለው የራሱን ብቻ ነው የሚያስበው እና ፈረንጆቹ የትናየት ማይል ሚሊዮን ሺ ማይል ያለውን ህዝብ ወጣው ልመና ለዛ ተራበ ብሎ ሲሆን እኛ ባጠገብ ያያየን እናልፋለን እሳቀቃለሁ አንዳንዴ ኢትዮጵያዊ ልክ እንዳላየን ያያየ ሲያልፍ ለኢትዮጵያ ሲለመን እኮ እኔ አይ ይገርመኛል ምን ያህል አእምሮአችን በልዟል ነው ምለው እኔ መብላት ከቻለ እኔ መለወጥ ከቻለ እና ይሄ በጣም ቆንጆ አስተሳሰብ ነው ግን እምነትም ሊኖር ያስፈልጋል ይሄን የሚሰሩ ሰዎች ተአማኒነት ያላቸው እንዲሆኑን ፈልጋለን እኛ የኢትዮጵያ ድምጽ ሬዲዮ ሚዲያ እንደመሆኑ መጠን ያሉትን ፋክቶች ያወጣል ይሄ ነው ችግር ይሄን ነው በእኛ አስተያየት እናንተስ ምን ይመስላችኋል ሶሉሽን ከእናንተ እንታ እንዴት ይደረግ የሚለውን ያቀርባል ህዝቡ የተስማማበትን በአብዛኛው አዎ እኛ ወገኖቻችን ሲራቡ ሲጠሙ ፈረንጅ እስኪረዳ አንጠብቅም እኛም ያቅማችን ወረውራለን የሚል ከሆነ ኢትዮጵያዊነቱ ተሰምቶት ያንን እኛም አብረን ያቅማችንን ለመተባበርና እደግመዋለሁ ለመተባበርና አብሮ ለማስተባበር ዝግጁ ነን እና ጌታዬ በጣም ነው የምናመሰግነው አሳቦት
ይሄ እኮ በጣም ትልቅ ነገር እኮ ነው ይሄ ራሱ በሚዲያ ራሱ እንደዚህ ለህዝብ ጆሮ ማድረስም እኮ አንድ ትልቅ ስራ እኮ ነው
ጌታዬ ግን አንድ ልንገሮት ይሄንን በመናገራችን እንደ ምንድነው እንደ ሬት የምንመራቸው ሰዎች እንዳሉ እናውቃለን በጣም የሚጠሉን ለምንድነው ቆንጆውን ዜና ኢትዮጵያ ውስጥ ያለውን ማያወሩት ለምን ችግር ብቻ ያወራሉ የሚሉን አሉ እኛም ምንመኘው ያንን
እኔ ደግሞ አንድ ነገር ልንገርህ ወንድሜ ይኸውልህ አንተ ደግሞ የልብህን ወይንም የምታቀውን ትክክለኛውን ፋክቱን ካቀረብክ እነዛ ለሚሉት ሰዎች ምንም ቦታ መስጠት አያስፈልግም በቃ አንተ ነው ብለህ እየተራስ ከሆነ ድረስ እውነተኛ ነገር ነው ብለህ እስካልክ ድረስ አንተ እኮ ጋብዛቸዋል እኮ አሁን እየጋበዝካቸው አይደል እንዴ እየሰማን እኮ ነው መተው ማስረዳት ይችላሉ የዚህን ያህል ቻንስ የሚሰጥ ሚዲያ የት አለ? ስዊድን ሀገር ውስጥ እኮ በከፍተኛ ደረጃ እኮ እንትን እያደረገ ያለ የኢትዮጵያ ድምጽ ሬዲዮ እኮ ነው። ማንንም ሰው እኮ ያውቃል እኮ። እሺ ይሄንን ለመተቸት በቃ ኖ ይሄንን ነገር አታደርጉም ብሎ የሚል የኢትዮጵያ ድምጽ ሬዲዮ ይሄን አያደርግም ብሎ የሚል አስተያየት እየጋበዝከው እኮ ነው አይደል እንዴ? ያንን የማይሰጥ ከሆነ ዝም ብሎ በጓሮ ወይንም ሜዳ ላይ የሚያወራ ከሆነ ለሱ ምንም ቦታ መስጠት የሚያስፈልግ ነገር አይመስለኝም። ምንም ቦታ መስጠት ጊዜን ማቃጠልም የሚያስፈልግ አይመስለኝም።
እናመሰግናለን። እስቲ እንግዲህ አድማጮች ሰምተዋል ይሄን ነገር አብላልተው ወደ ቁም ነገር ላይ እንደምናውለው ተስፋ እናደርጋለን። መልካም ቀን። አሁን አድማጮቻችን ወደ ዜናው ፕሮግራማችን እንሄዳለን።
አመሰግናለሁ።
እንደምን አርፍዳችኋል አድማጮች 11 ሰዓት ከ2 ደቂቃ ሆኗል የሳምንቱ አበይት ዜናዎች ቀጥለው ይደመጣሉ። ትናንት በአሜሪካ ፊላደልፊያ የህወሓት አስተዳደር በኤምባሲው አማካኝነት የጠራው የቦርድ ምክር ቤት ስብሰባ በኢትዮጵያውያን አክቲቪስቶች ተቃውሞ መበተኑ ታውቋል።
ሁዳ ሌባ ሁዳ በአሜሪካ ሁዳ አታስብም ፊሊዮስ ምንም አይነት ተባ አታስብም ona update body
ከፍተኛ ቁጥር ያላቸው ወታደሮች እና ደህንነቶች በዋልድባ ቁጥጥር ሲያደርጉ መሰንበታቸው ታወቀ። የገዳሙ አባቶች እንደገለጹት መጋቢት 27 የተከበረውን የመድኃኔዓለም በዓል ተከትሎ ከፍተኛ ቁጥር ያላቸው ወታደሮች እና ደህንነቶች በገዳሙ በመግባት ቁጥጥርና ክትትል ሲያደርጉ ሰንብተዋል። ሁሉም ደህንነቶች ትግርኛ ብቻ የሚናገሩ የህዋት ደህንነቶች መሆናቸውን የሚናገሩ አባቶች ከወልቃይትና ከጎንደር ወደ ገዳሙ የሄዱ መመናን ከቤተምንና አስመነኩሳት ጋር ምን አይነት ግንኙነት አላቸው በማለት ሲያዋክቧቸውና ሲከታተሏቸው ሰንብተዋል። የወልቃይት ህዝብ ጥያቄ ያሰጋቸው የህዋት ደህንነቶች ገዳሙን በተለየ ሁኔታ ቁጥጥር ያደረጉበት ነው። ከወልቃይት ከጠገዴ ከዳንሻ ከወንበራ አርማጭሆ ቆላ ወገራ በወልቃይት መዘጋ አድርገው ወደ ገዳሙ የሚሄዱ ቤተክርስቲያን ሳሚዎች ዛሬ ማወንዘ ላይ በማስቆን ከፍተኛ ፍተሻ ሲያደርጉባቸው ሰንብተዋል። በተለይ ማይበልጣ አፋፍ ወይም ውዳሴ ማርያም ተባለው ወታና 3 ምራፍ ላይ ከ200 ያላነሱ መመናን በህዋት የደነት አባላት ፍተሻ ተደርጎባቸው ንብረታቸው በሙሉ እንደተወሰደባቸው አባቶች ተናግረዋል። በዚህ አካባቢ ፍተሻ ሲያካሄዱና ዘርፊያ ሲፈጽሙ የሰነበቱ የህዋት አጣቂዎች 4 ወንዶችና 1 ሴት ሲሆኑ ሴቶች ያንገት አብላቸው ሳይቀር የተቆረጠ እንደተወሰደባቸዋል። ህዋት ያካባቢው ውስጥ ተገናኝተው በወልቃይት ጠገዴ ጉዳይ እንዳይመከር የሰው ስትራቴጂ መሆኑን የሚገልጹት የአይን እማኞች ገዳሙ ከዚህ ቀደም ከደረሰበት ከፍተኛ ጥቃት በተጨማሪ ከወልቃይት ጥያቄ ጋር በተያያዘ ሌላው የጥቃት ማዕከል ሆኗል። በአሁኑ ሰዓት ህዋት የመላው ትግራይ ህዝብ በወልቃይት ጉዳይ ከህዋት ጎን እንዲቆም ቅስቀሳ ያደረገ ሲሆን ህዝቡን ለግጭት የሚያነሳሱና አንዱን ብሔር ጠላት አድርጎ ለማሳየት የሚደረገው ጥረት ህዋት ከደርግ ጋር በነበረው ጦርነት ወቅት ያደረገው ከነበረው ቅስቀሳ ጋር ተመሳሳይ ነው በማለት ጉዳዩን በቅርብ የሚከታተሉ ወገኖች ይገልጻሉ። በኢትዮጵያ በካንሰር በሽታ በየአመቱ 44000 ሰዎች እንደሚሞቱ የጤና ባለሙያዎች ገለጹ። መሰረታዊ የጤና አገልግሎቶች በአግባቡ አልተስፋፉባትም በመተባለው ኢትዮጵያ የካንሰር በሽታ በየአመቱ 44000 ሰዎች እንደሚገድል የጤና ባለሙያዎች ባለፈው አመት ይፋ አድርገዋል። ይኸው ባደጉ አገሮች ብቻ የታወቀ የነበረ የካንሰር በሽታ ከሚገድላቸው ሰዎች በተጨማሪ ወደ 70000 የሚጠጉ ሰዎች በዚሁ በሽታ እንደሚያዙም የቱርኩ አናዶሉ የዜናው ታር ዘግቧል። የካንሰር በሽታ በኢትዮጵያ አሳሳቢ የጤና ችግር እየሆነ መምጣቱን የገለጹት የጤና ባለሙያዎች ይኸው በሽታ በሀገሪቱ በየአመቱ ከሚሞቱት አጠቃላይ ሰዎች መካከል ወደ 6% እንደሚሸፍን አስታውቀዋል። እድሜያቸው ከ75 ዓመት በታች በሆኑ ሰዎች በካንሰር በሽታ የመያዝ እድሉ 11.3% መድረሱንም በጤና ጥበቃ ሚኒስቴር የካንሰር መቆጣጠሪያና የበሽታዎች መከላከያ አማካሪ የሆኑት ዶክተር ኩንዝ አብደላ ገልጸዋል። በኢትዮጵያ የተስፋፋ በሚገኘው የካንሰር በሽታ ሴቶች ግንባር ቀደም ተጠቂዎች ሲሆኑ በየአመቱ ከሚሞቱት 44000 ሰዎች መካከል 2/3 እጅ ሴቶች መሆናቸውንም ለመረዳት ተችሏል። የጦት የማህፀንና የአንጀት ካንሰር በአግሪቱ በብዛት እየታዩ የመጡ በሽታዎች መሆናቸውን የገለጹት የጤና ባለሙያዎች ጉዳዩ አሳሳቢ የጤና እክል እየሆነ መምጣቱንም ተናግረዋል። በኢትዮጵያ ለሌተናል ኮሎኔል አተከልቲ ገብረ ሚካኤል ልጅ ማሳከሚያ ከብረታብረት ኢንጂነሪንግ ኮርፖሬሽን 3 ሚሊዮን ብር ወጪ መደረጉ ተገለጸ። የብረታብረት ኢንጂነሪንግ ኮርፖሬሽን ለአንድ ባለስልጣን ልጅ ማሳከሚያ 3 ሚሊዮን ብር የህዝብ ገንዘብ ወጪ ማድረጉን በተለይ ለኢሳት የደረሰው መረጃ ማመልከቱ ተገለጸ። ኮርፖሬሽኑ የወጣውን ገንዘብ በስሩ ያሉ ድርጅቶች በመዋጮ እንዲሸፍኑት መመሪያ አስተላልፏል። በብረታብረት ኢንጂነሪንግ ኮርፖሬሽን የሰው ኃይል አስተዳደር ቀለና ዳይሬክቶሬት ዳይሬክተር በኮሎኔል ጽጌ አለማየሁ ስምና ፊርማ ዳር 8/2005 የተጻፈው ደብዳቤ ለኮሎኔል አተክልቲ ገብረ ሚካኤል ልጅ ማሳከሚያ የወጣው ወጪ በስሩ ያሉ ድርጅቶች በመዋጮ እንዲሸፍኑት ያዛል። ህክምናው በታይላንድ ባንኮክ መከናወኑንም ያስረዳል። ጉዳዩ የኮሎኔል አተክልቲ ልጅ ተማሪ ዮናስ አተክልቲ ታይላንድ ሄዶ የታከመበትን የህክምና ወጪ ይመለከታል በሚል ርዕስ የወጣው ደብዳቤ የሚከተለው መልእክት ይዟል። የብረታብረት ኢንጂነሪንግ ኮርፖሬሽን የህዋት ታጋዮች በነበሩት መኮንኖች የሚመራ ሲሆን ዋና ዳይሬክተሩም አንጋፋ የህዋት ታጋይ የነበሩት ብርጋዴር ጀነራል ክንፈ ዳኘ መሆናቸው ይታወቃል። ኮርፖሬሽኑ ከመንገዶች ባለስልጣን ለድሳት ተብሎ የወሰደው 88 ማሽነሪ ለትግራይ ክልል አሳልፎ መስጠቱ በአለም ባንክ ኦዲተሮች መጋለጡ በቅርቡ በሰነድ ተደግፎ መዘገቡ ይታወሳል። የማሽነሪዎቹ ዋጋም ከ65 ሚሊዮን ብር በላይ መሆኑን የኢትዮጵያ መንገዶች ባለስልጣን ይፋ አድርጓል። ለባለስልጣን ልጆች ማሳከቢያ በመስጠት የህዝብና የሀገር ሀብት በመመዝበር ላይ መሆኑ የብዙዎች ስጋትም ሆኗል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሊቀ መምህራን የማነ ዘመንፈስ ቅዱስ ለልጃቸው ማሳከሚያ በሚል ለአዲስ አበባ ቤተክርስቲያናት ባቀረቡ ጥሪ ከአንድ ደብር ከንጦጦ ኪዳነ ምሕረት ቤተክርስቲያን ብቻ 500 ሺህ ብር እንዲወጣ መወሰኑ ባስነሳው ውዝግብ ጉዳዩ መጋለጡ ይታወቃል። ፓትርያርኩ በወሰዱት እርምጃ የማነ ዘመንፈስ ቅዱስ ከኃላፊነቱ የተነሳ ቢሆንም የተዋጣውን ገንዘብ ተመለከተ ስለደረሰው ውሳኔ የታወቀ ነገር የለም። በኢትዮጵያ የስልክ አገልግሎትን በብቸኝነት እየሰጠ የሚገኘው ኢትዮ ቴሌኮም በተለያዩ መንገዶች ወደ ሀገሪቱ የገቡና ያልተቀረጡ ስልኮችን በአገልግሎት ላይ እንዳይውሉ የሚያደርገውን ቁጥጥር ተግባራዊ ለማድረግ መሆኑን አስታወቀ። ኢኩዊፕመንት አይደንቲቲ ሬጅስተር የተሰኘ ቴክኖሎጂ አገልግሎት ላይ ለማዋል በዝግጅት ላይ የሚገኘው ድርጅቱ በሀገሪቱ ያሉ ሁሉ የእጅ ስልኮች ምዝገባ እንደሚያደርጉን ገልጿል። በመዝገባው ያልተካተቱና በስጦታና በተለያዩ መንገዶች ወደ ሀገር ውስጥ የገቡ ስልኮችም ተገቢው ምርመራ ካልተካሄደባቸው በስተቀር በአገልግሎት ላይ እንዳይውሉ የሚደረግ መሆኑን የኢትዮ ቴሌኮም ኃላፊዎች ለሀገር ውስጥ መገናኛ ብዙሃን ይፋ አድርገዋል። በተለያዩ መንገዶች ወደ ሀገሪቱ የገቡና በአገልግሎት ላይ የሚገኙ ስልኮችም በምን መልኩ ህጋዊ መደረግ እንዳለባቸው ከቀናት በኋላ ጉዳዩ የሚመለከታቸው አካላት ምክክርን ያካሂዳሉ ተብሎ ይጠበቃል። በሌላ ዜና ቫይበርና ሌሎች የስልክ ጥሪ አገልግሎቶች የሚሰጡ አገልግሎቶች ላይ ክፍያልም ለመጣል አሊያም ሌሎች አማራጮችን ለመጠቀም ኢትዮ ቴሌኮም እየመከረ እንደሚገኝ የድርጅቱ ዋና ስራ አስፈጻሚ አቶ አንዳለም አድማሴ ለጋዜጠኞች አስታውቀዋል። አገልግሎቱን የመቆጣጠር ቴክኖሎጂ እንዳለው የገለጸው ድርጅቱ ከአገልግሎቶቹ ባለቤቶች ጋር በመደራደር አመታዊ የትርፍ ድርሻቸው ክፍያ እንዲፈጽሙ መግባባት እንደሚቻል አመልክቷል። በአገልግሎቶቹ መስፋፋት ከፍተኛ ገቢ ያጣ እንደሆነ የሚገልጸው ኢትዮ ቴሌኮም አማራጮችን በማየት የተሻለውን ለመጠቀም ምክክር እየተካሄደ እንደሆነም ይፋ አድርጓል። የአገልግሎቱ ተጠቃሚዎች በበኩላቸው አዲስ ሊጣል የታሰበው ክፍያ የአገልግሎቱን እንዳይጠቀሙ የሚያደርግ እንደሆነና የስልክ ቁጥሮችን ምዝገባውን ቁጥጥር ለማጥበቅ የታሰበ ነው ሲሉ በመግለጽ ላይ መሆናቸውን ከሀገር ቤት የተገኘው ዜና አመልክቷል። በ2016 በድርቅና በጎርፍ 1 ሚሊዮን ኢትዮጵያውያን ሊፈናቀሉ እንደሚችሉ የተባበሩት መንግስታት ድርጅት ገለጸ። ወደ 1 ሚሊዮን የሚጠጉ ሰዎች በኢትዮጵያ ተከስቶ ባለው የድርቅ አደጋ ሊፈናቀሉ እንደሚችሉ የተባበሩት መንግስታት ድርጅት ገልጿል። ድርቁ ያደረሰ ካለው ጉዳት በተጨማሪ ጎርፍ አደጋም ለሰዎች መፈናቀል ምክንያት ሊሆን እንደሚችል ድርጅቱ በወቅታዊው የኢትዮጵያ የድርቅ ሁኔታ ዙሪያ ባወጣው ሪፖርት አመልክቷል። አሁን በአገሪቱ ተከስቶ ካለው የድርቅ አደጋ አንጻርም በቂ የሕክምና አገልግሎቶች ተሟልተው አለመገኘታቸውን የገለጸው ድርጅቱ በድርቁና በጎርፍ አደጋ የሚከሰተው ጥፋትም የበርካታ ሰዎችን ሕይወት ሊቀጥፍ እንደሚችልም አሳስቧል። ከማስተር ፕላን ጋር ተያይዞ የተቀሰቀሰው ተቃውሞ አሁንም ድረስ እንደቀጠለ ነው። ከአዲስ አበባ ማስተር ፕላን ጋር ተያይዞ ተቀስቅሶ የነበረ ተቃውሞ በመንግስት ባለስልጣናት ዘንድ እልባት እንዳገኘ ቢገለጽም ተቃውሞ አሁንም ድረስ እልባት አለማግኘቱን ከሀገር ቤት የተገኘ መረጃ ያመለክታል። ከተቃውሞ ጋር በተገናኘ ለእስር የተዳረጉ ሰዎች እንዲፈቱና በየከተሞቹ ያሉ የጸጥታ ኃይሎች አካባቢውን ለቀው እንዲወጡ የሚጠይቁ ተቃውሞዎች በምስራቅ ሐረርጌና በተለያዩ የክልል ከተሞች እየተካሄዱ መሆናቸው ታውቋል። አራተኛ ወሩን ዘልቆ የሚገኘው ከዚሁ ተቃውሞ ጋር በተገናኘ ባለፈው ሁለት ሳምንት ብቻ ሁለት ሺህ በላይ ሰዎች መታሰራቸውን የኦሮሞ ፌዴራሊስት ኮንግረስ አመራሮች መግለጻቸው ይታወሳል። በመጨረሻም የኢትዮጵያ ሳክስፎን አባት በመባል የሚታወቀውና ለበርካታ ዓመታት የሳክስፎኑን ጨምሮ የተለያዩ ሙዚቃዎችን በመጫወት የሚታወቀው ጌታቸው መኩሪያ ባሳለፍነው ሳምንት ከዚህ ዓለም በሞት መለየቱ ተዘግቧል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል።
Hello, ጤና ይስጥልኝ።
ያ ጤና ይስጥልኝ። አስተያየት ለመስጠት ነበር።
እሺ ይቀጥሉ።
ኢትዮጵያ ውስጥ በአሁን ሰዓት ድርቅም ረሃብም አለ። ድርቅ ያው ዝናብ ስለማይዘንብ ከዛ የተነሳ ነው። ረሃብ ደግሞ ያለው መንግስት ሰውን እንዳይሰራ በዛ ምክንያትም ነው። ሁለቱም ኢትዮጵያ ውስጥ አለ እና በሚዲያዎች ህፃናት እየረገፉ እንደቀጠል ኢንዘወርልድ ነው የሚያቀው ይሄን ነገር ማለት ነው። እና እዚህ ስዊድን ውስጥ ያለን ኢትዮጵያውያኖች ካመቻቻችሁልን ለማዋጣት እንተንላለ ማለት ነው። እና ማንኛውም ኢትዮጵያዊ ለቤተ ክርስቲያን አስራት የሚሰጠውን እንኳን በትንሹ ኤግዛምፕል እየሰበሰበ መድረስ አለበት። እና ከኔ ጀምሮ ከዛሬው ሰዓት ጀምሮ ማዋጣት ፈቃደኛ ነኝ መንገዱ ካለ ይሄን ለአስተያየት ለመስጠት ነው። እሺ መጽሐፍ ቅዱስም ምን ይለናል? ፍርሃት ወጥመድ ነው። ሰው ሁሉ ቤቱ ቁጭ ብሎ ከፈራ ይሄ ወጥመድ ነው መጽሐፍ ቅዱስም ይናገራል። ስለዚህ እያንዳንዱ ኢትዮጵያዊ ግዴታው ነው፣ ውዴታ ብቻ ሳይሆን ግዴታችን ነው። ሌላው ዜጋ እኮ ለመርዳት ኢትዮጵያዊውን እየተሯሯጠ ነው። እኛስ ህሊናችን ምን ይለናል? ይሄ ሁሉም ኢትዮጵያዊ ማሰብ አለበት። እናንተን ደግሞ እግዚአብሔር እዚህ ቦታ ቁጭ አድርጎ እንደዚህ እንድትረዱ እንድትጠይቁ ካዘጋጃችሁ ማንረዳበት ምክንያት ምንድን ነው? ምክንያታችን እኔ በበኩሌ ለቤተ ክርስቲያን አስራት የምሰጠውን ከመቶ 10% ይላል ያን የምሰጠውን ሰብስቤ እሰጣለሁኝ እጄ ላይ ያለውን። ይሄ ነው እንግዲህ። አሜን። እሺ መልካም ቀን። ቻው።
ሰላም ጣና ይስጥልኝ።
እንደምን እንደምን አደራችሁ?
እንደምን አደሩ እርሶ?
እኔ ኢትዮጵያ ሬዲዮ ተከታታይ ነኝ። ኦፍ ኮርስ ኢትዮጵያ አይደለም ኤርትራው ነኝ። ግን የኢትዮጵያ ነገር ሁሉ ነገር ስለሚታየን ስለምደግፋችሁ ስለማውቀው ደግሞ አገሩ እና ሁሉ ጊዜ የምትናገሩት ነገር ከመናገር በተግባር ብታርጉት እንዴት ደስ ይል ነበር። መዋጮ ነው የሚያስፈልግ ወይስ መተባበር ነው ወይስ አንድ እጅ ሆናችሁ ለመተባበር ነው የምትፈልጉ? መናገር ብቻ ሁሉ ጊዜ ሁሉን ከታተል አንድ ነገር ግን ይሄ ተደረገ የሚለው ነገር ሰምቼ አላቅም። እናርግ ብቻ ነው የሚደረገው የምትሉ ለምንድን ነው አንድ ማትተባበሩ? አማርኛ ትንሽ የተሰባበረ ነው።
አይ ችግር የለም ጥሩ ነው ይቀጥሉ።
በጣም ደስ ይላል። ስለዚህ እናንተ ተባብራችሁ እኛ ማለን በጎናችሁ ላይ እኛ ማለን እና ስለዚህ አንድ ነገር ብታርጉ ራብ ያላችሁ ሁሉ ጊዜ እኛ እናንተ ታማችሁ እኛን ታስታምሙናላችሁ። ስለዚህ አደራችሁ ተባበሩ። አንድ ክንድ ሆኖ አንድ እጅ ሆናችሁ አገራችሁን የወያኔ ጉዳይ ነገ ጠፊ ነው ወጋ የለውም አትፍሩበት። ያ አጋሜ ነው የምንለው እኛ። ስለዚህ ያ አጋሜ ጉዳይ ሁሉ ጊዜ ሌባ ነው ለማኝ ነው የለምንም ሄደው በየአመቱ በየቦታው አሁን ቦታ ስላገኘ ለጊዜው ግን ግዴለም ለጊዜ እንስተው ለጊዜ ሁኔታ እንስተውና አደራችሁ።
እሺ ስለደወሉና መሰገራ ለጊዜ ይስጥልን።
አድማጫችን አሁን የደወሉት በጣም እናመሰግናለን አስተያየቶትን ኡነቶትን ነው ሁሉ ጊዜ እንዲደረግ እንዲ ማን ነው ስንል ነው እንጂ እንዲ ተደረገ አንልም። ይሄ ደግሞ አንደኛ እርሶም ምናልባት ሊረዱት እንደሚችሉት ይሄ ሚዲያ ነው እንጂ የአክሽን ወሳጅ ግሩፕ ወይም ፓርቲ አይደለም። ለዚህም ሊሆን ይችላል ግን እንዳሉት እኛም እርስ እንደርሶ ምኞታችን በየጊዜው ይሄን ችግር ይሄንን መከራ ከመናላዝነው ውጤቱ ጥሩ ሆኖ ይሄ ተደረገ ረሃቡን እንዲተዋጋ ነው ይሄን ያህል ተወሰብስቦ ይሄን ያህል ተደረገ ምናም ብንድል ደስ ይለናል። ግን ፍላጎቱ ስላልኖረን ሳይሆን የሁኔታዎች ስለሚያስገድዱን ነው። ለማንኛውም እጅግ በጣም እናመሰግናለን። አማርኛ ስላሉት ቋንቋ መግቢያቢያ ነው በደንብ ገብቶናል ያሉት በደንብ ይናገሩታል ይቀጥሉበት ይችሉታል እና መልካም ቀን ይሁንሎ አድማጫችን። ሌላ እንግዲህ አሁን ፕሮግራማችን ወደ ሌላው አርስት ይዞራል። እንግዳችን መኖሩን በመጀመሪያ እናረጋግጥ። ተናስተልኝ ከሆላንድ
ተናስተልኝ አመት
አሎ በጣም ጥሩ። እንግዲህ አድማጮቻችን ባለፈው ሳምንትም እንዳልነው ዛሬም በመግቢያ ላይ እንደገለጽንላችሁ የሃይነከን ጉዳይ ሲወጣ ነው የሚለው ይሄን የሃይነከን ቢራ ዘረፋ በምስጢር በኢትዮጵያ ሲጋለጥ ይላል ክንፉ አሰፋ። እና ክንፉን ይሄንን ጉድ የተጋለጠውን ጉድ እንዲነግረን ጋብዘነዋልና ከኛ ጋር በቀጥታ ባየር ላይ ይገኛል። ሰላም ክንፉ።
ሰላም ነኝ እንደምናችሁ?
ሰላም ነው አማን ነው ሆላንድ እንዴት ነው?
ሁሉም ሰላም ነው አማን ነው በጣም።
ከወደ እንትናችን ከመጓታችን በፊት ሆላንድ ደስ የምትል ሀገር ነች በተደጋጋሚ አይቻታለሁ። በዚህ በስፖርት መጥቻለሁ የናንተም ስብሰባ መጥቻለሁ ሌሎችም ጋብዘው እንዲ መጥቻ አይቻታለሁና አንዴ ቆዩኝ እስቲ አስተያየቱን ወደ ኋላ በላቸው። ይሄንን ኢንተርቪው ከጨረስን በኋላ ግን እንዲሰጡን ፈልጋለን አስተያየት ወደ ኋላ። አሁንም በሚቀጥለው በዚህ አመት እናንተ ጋ ነው ሆላንድ ወደዛ አስቲ በዚህን ጀምር የስፖርቱ መሰለኝ እርግጥ ነው
አምስተርዳም ሳይሆን
ሮተርዳም።
አሁን ደግሞ ሌላ ከተማ ነው በአምስተርዳም ሳይሆን ሌላ ከተማ ከአምስተርዳም ወጣ ብሎ ከአምስተርዳም የ65 70 ኪሎ ሜትር ያደረቀት ያለው ከተማ ነው የሚዘጋጀው።
ሮተርዳም ነው
ሮተርዳም አካባቢ ነው ሮተርዳም።
ኦኬ ኦኬ ያው ነው ሳት ካየው ምን ለየው ደሞ ሆላንድ እኮ ትንሽ ሀገር ነች እዛቹ ነች ምን አይደለም ነው
በሬ ግንባር መታከል ነው
ታላስ ምን
አምስተርዳም ላይ ሆቴል ይዞ እዛ ድረስ መሄድ በየቀኑ መሄድ ይቻላል። ስለዚህ
ምን ችግር የለውም ግን ተዘጋጅታችኋል መቼም ከስዊድንም ከሌላም ለምን መጣው?
አዎ
ምን ነው ተጠራጠርክ?
ተገናኝታችኋል ስትለኝ
አይ ተደረ ተዘጋጅታችኋልኛል ለመቀበል
ዝግጅት ዝግጅት አዎ ዝግጅቱ በጣም በጣም በደንብ እንጂ ልክ እንደበፊቱ
አጠራጠርከኝ እኮ እኔንም አሁን እንዳልመጣ ልታረጋኝ ነው እንዴ
ኖ አጥፋኝ ነበር ይከታ ልክ እንደበፊቱ በጥሩ ዝግጅት እና መስተንግዶ እንጠብቃችኋለን
አይ እናቃለን መስተንግዶአችሁ በጣም በጣም ቆንጆ ነው እዛ ያሉትን የኢትዮጵያ ሬስቶራንት አስተዋውሳለሁ ያስተናገደንን በጣም በጣም በቆንጆ ሁኔታ ነው ያስተናገደና እናስተውሳለን ክንፉ ወደ ዋናው ቁም ነገር እንመለስና ሌሎችም ሰዎች እየደወሉ አሁን አስተያየት መስጠት ይፈልጋሉ ስለ ኢትዮጵያ ረሃብ ስለ ኢትዮጵያ ዘረፋ ወዘተ ወዘተ እና እስቲ ምንድነው የሚጋለጠው እስቲ አጋልጥ ወይንም የሆላንድ ጋዜጠኞች ያጋለጡት ምንድነው
አዎ ግሪ ስፔሲፊካሊ ያለውን የሆላንዱን ነው አሁን እናገረው አጠቃላይ የሆነውን ነገር ሳይሆን
ኦኬ
የሆላንድ ጋዜጠኞች ወይንም ደግሞ የምርመራ ጋዜጠኞች ናቸው ኢትዮጵያ ውስጥ ሄደው ሰርተውት የመጡት አንድ ዶክመንተሪ ፊልም ተላልፎ ነበር ከዛሬ 2 ሳምንት በፊት እዚህ ኔዘርላንድ ውስጥ እና በጣም ትልቅ ተሰሚነት ያላቸው ጋዜጠኞችና ሚዲያውም ተሰሚነት ያለው በአገሩ ፖሊሲ አገሪቱ ፖሊሲ ሜከርስ ትልቅ ተጽዕኖ ያለው ነው መሆኑ ነው ትንሽ ትኩረት ስቦ ነበር ያ ሚዲያ ለኔዘርላንዶች ብቻ ሳይሆን ለኛም ትኩረት መሳብ የነበረበት ጉዳይ ነው ምክንያቱም ትልቅ ኩባንያ ዓለም አቀፍ ኩባንያ ማልቲ ሚሊየነር ማልቲ ናሽናል ኩባንያ ኢትዮጵያ ውስጥ ገብቶ ከዛች ከዳ ሀገር ውስጥ እንዴት ገንዘብ የዘረፈ እንዳለ ታታቸው የራሳቸው ካምፓኒ ነው የሆላንዶች ነው ይሄ ነገር
ምንድነው ካምፓኒው ክንፉ
ካምፓኒው የኔዘርላንድ እንግዲህ በተታወቀበት ኔዘርላንድ በሁለት ነገር በፊሊፕስ እና በሄነከን ቢራ ነው እና አንድ ይሄኛው ሄነከን ቢራ ነው ሄነከን ቢራ ኢትዮጵያ ውስጥ ለመስራት ገብቶ ነበር 2011 ጀምሮ ነው ኢትዮጵያ የገባው ኢትዮጵያ ሲገባ በራሱ መስራት ይችል የነበረ ድርጅት ከሆላንድ መንግስት ሰብሲዲ ተቀብሎ ወይንም ደግሞ ድጎማ ተቀብሎ ነው የገባው 1.2 ሚሊዮን ዩሮ ድጎማ ተቀብሎ ኢትዮጵያ ገባ ኢትዮጵያ ከገባ በኋላ ልክ አሁን ላንድ ግራብ እንደሚባለው የኢትዮጵያን መሬት እንግዲህ ለሱም ተቀራምቷል አንደኛው ችግር ዛሬ ነው እንግዲህ ያለው መሬቱን መውሰዱ ተገቢ ነው አይደለም የሚለውን ውስጥ አልገባም አሁን ምክንያቱም መሬቱ የተወሰደው ከማን ነው እንዴት ነው የተወሰደው የሚለውን እዛው እንትሉ ለሚዲያው ላይ እነሱ ራሳቸው ገልጸውታል
ምንድነው ያሉት ክንፉ ይሄን መሬቱን ከማን ተወሰዳሉ
ገበሬዎቹ የሚሉት ከኛ ከደሃው ገበሬ ላይ ተወሰደ እንደሱ ተሰጣ ነው እዛ ዶክመንተሪ ፊልም ላይ እንደሱ ደግሞ የሚሉት አይ ይሄ ነገር ባዶ የነበረ መሬት ላይ ገብስ እየተዘራ አሁን ዋናው ፖይንት እሱ አይደለም አሁን እዛ ላይ አይደለም ገባው ዋናው ፖይንት የታክስ መርበሮ ጉዳይ ላይ ነው በጣም ሶችን ትኩረት የሚሳበው እሱ ነው የመሬቱ ጉዳይ ያው የታወቀ ነው አረብ አቀፍ የታወቀ ነው ለአንድ ግራም ነው መሬት ከገበሬው ላይ የተወሰደ ለነጮችና ለአረቦች እንዲሁም ለቻይኖች እየተሰጠ ነው ያለው ያ እዛ ስፔሲፊክ ቦታ ላይ ብቻ ሳይሆን ግንጭ የሚባል ቦታ ሳይሆን አጠቃላይ ኢትዮጵያ በመስራቅም በመራብም በኦጋዴንም በጋምቤላም እየተደረሰ ያለ ነገር ነው። ይሄ ግን አሁን ትኩረት የሳበው ግብር ይከፍል የነበረው ሄነከን ኢትዮጵያ እንደገባ ምንድነው ያደረገው? ሁለት የቢራ ትልቅ ስመጥር ቢራ ካምፓኒዎችን ገዛቸው። አንደኛው በደሌ ቢራ ነው። ሁለተኛው ደግሞ ሐረር ቢራ በጣም የታወቁ ናቸው። ሁለቱን ከገዛቸው በኋላ ያለውን ድራማ ነው እንግዲህ እነዚህ ሰዎች የሰሩት። ምንድነው ያደረጉት? እነዚህ ሰዎች እነዚህ ካምፓኒዎች ከዚህ በፊት ግብር ይከፍሉ ነበር ኢትዮጵያ ውስጥ ለምሳሌ በደሌ ቢራ በአመት 1.5 ሚሊዮን ዩሮ በዩሮ ነው የተሰመኑት ግብር ይከፍል ነበር ለህዝብ ለኢትዮጵያ ማለት ነው ለኢትዮጵያ ለመንግስት ይከፈለው የነበረው ግብር ነው ሄነ ማኖ ሐረር ቢራ ደግሞ 1 ሚሊዮን ዩሮ ግብር ይከፍል ነበር ሄነከ ከገዛው በኋላ ምንድነው ያደረገው መጀመሪያ 700 የሚሉ ሰራተኞችን ቀነሰ
አባረረ ማለት ነው
አባረረ የሆላንድ መንግስት ግን በነገራችን ላይ ሲዲዩ ሲሰጠው ሰራተኛ ስራ እንዲፈጥርና ታክስ በታክስ ደግሞ አገሪቱ ተጠቃሚ እንድትሆን ነው እንግዲህ ይሄንን ጭንቅላታችን ውስጥ በግንዛቤ እናያዘው አንደኛ ሰራተኛ ስራ ለመፍጠር ሁለተኛ ደግሞ በታክስ አገሪቷ እንድትጠቃም ነው ለምንድን ነው የሆነበት
ቆይ ክሊር እናርገው ክንፉ የሆላንድ መንግስት ለሃይነከን ሰብሲዲ ወይም እርዳታ ድጎማ የሰጠው በዛ በድጎማው ኢትዮጵያ ውስጥ ሄዶ አንደኛ ቀረጥ በመክፈል የሀገሪቱን የኢትዮጵያን ኢኮኖሚ እንዲያሳድግ ሁለተኛ ስራ በመፍጠር ሞር ሰራተኞች ኢትዮጵያው ስራ እንዲያገኙ ነው የምትለው
ኤግዛክትሊ ያ ነው አላማው መጀመሪያ እርዳታ ይሰጡ ነበር ኤድ ኤ ዴቨሎፕመንት ልማት የልማትና ትብብር ሚኒስቴር ዝም ብሎ እርዳታ ይሰጥ ነበር ያ እርዳታ ግን የት እንደደረሰ አይታወቅም ብለው እዚያ አጠኑና ለምን እርዳታውን በልግድ መልክ አናደርገውም አሉ የሆላንድ መንግስት ማለት ነው ልማትና ትብብር በልግድ መልክ እናደርገውና ንግድን በማበረታታት አንደኛ ስራ ለመፍጠር ሁለተኛ ደግሞ በታክስ አገይቷ እንደተቀያየም በሚል ምን ይሆናል 130 የንግድ ድርጅቶች ኢትዮጵያ ይገባሉ ሄነከንን ጨምሮ ማለት ነው እኔ አሁን የማወራው ስለ ሄነከን እና ስለሚታወቀው ድርጅት ብቻ ነው እና ይሄ ሄነከን ከቢሄን ማነው ሁለቱን የቢራ ካምፓኒዎች ከገዛ በኋላ የከፈለው ያተረፈው ትርፍ እጥፍ ነው ይላል ዶክመንተሪው በእጥፍ አትርፏል በእጥፍ ፊት እነሱ ከሚያመርቱት በላይ አምርቶ ያን ያህል አትርፏል ስለዚህ በደሌ ቢራ 1.5 ሚሊዮን ይከፍል የነበረው 3 ሚሊዮን መክፈል ነበረበት በታክስ እነሱ እንደሚሉን ከሆነ ግን የከፈለው 900 ሺህ ነው
ቀነሰ ነው የምትለው ነው የሚሉት
ለ300% ነው የቀነሰው መቀነስ ብቻ አይደለም ለ300% ነው የቀነሰው የሰራተኛም እንደገና ተቀንሶ የታክሱም ተቀንሶ ሐረር ቢራም ልክ እንደዚህ የሐረር ቢራ ደግሞ በ70% ነው የቀነሰው 1 ሚሊዮን ይከፍል የነበረው 250 ሺህ ነው አሁን የከፈለው ለኢትዮጵያ መንግስት ለግብር እና ለዚህ ሰዎች ይሄ ነገር ምስጢሩ ምንድነው የሆላንድ መንግስት በእርግጥ ኢትዮጵያ ውስጥ ሄዶ ለተባለለት አላማ ውሏል ህዝቡ ተጠቃሚ ሆኗል አገሪቱ ተጠቃሚ ሆናለች የሚለውን ያጠኑ ይላሉ እንዲተባበሯቸው የኢትዮጵያ መንግስት ባለስልጣናት ጋር ይላሉ መጀመሪያ የሄዱት የንግድ ሚኒስትር ነው የንግድ ሚኒስትሩን ቢያንኳኩ መጨረሻ ምክትል ሚኒስትሩን አገኘ ነው አሉ ምክትል ሚኒስትሩ ከነ ካሜራቸው ከዚያ አካባቢ ጥፉ ነው ያላቸው
ለምን እንዴው ምጥሩ አይደለም እንዴ ያገሪቱን የሚበዘብዙትን ያ ከውጭ ድረስ መጥተው ሲያጋልጡለት እሰየው ማለት የነበረበት ምንድነው ምክንያቱ?
እዛሌ ነው ሚስትሩ እንግዳ ጥያቄ መልስከተ ይዛችሁ ቴንን ታልፉትና እንደገና ሁለተኛ ምንድነው ያደረጉት እነዚህ ሰዎች ተስፋ ሳይቆርጡ ወደ አገር ውስጥ ገቢ ናይ ቀረጥ ሚኒስትር አገር ውስጥ ገቢ ሚኒስትር አለ ቀረጥ ያስከፈለው እነሱ ጋር ይሉና ይሄ ነገር ምስጢሩ ምንድነው? ንገሩን። የኛ ካምፓኒ መጥቶ እናንተ ሀገር የከፈለው ታክስ ፍትህ ከከፈለው በታች ነው። እኛ መንግስት ሰብሲዲ ሰጥቶ ሰራተኞችን እንዲጨምር ደግሞ ሰራተኞችን ቀንሷል። እዚህ አብራሩልን ሲሏቸው ጥፉ ብለው አባሯቸው እነሱ። አናስተናግዳችሁ ብለው አባሯቸው። ናይሩን ሲያደርጉ በቲቪ ይታይ ነበር በካሜራ። ከዛ በኋላ ያደረጉት ምንድነው? ወደ ንግድ ምክር ቤት ሄዱ። ንግድ ምክር ቤት ደግሞ ያ ገቢና ወጪን ምናምን ሁሉ ይመዘግባል በእኛ በዚህ በውጭ ስታንዳርድ እነሱ በዛ ሜንታሊቲ ሲሄዱ አይ ገቢና ወጪያቸውን ለኛ አይልኩልንም አሉ። እንግዲህ ይሄንን ማይሰራ ከሆነ ንግድ ምክር ቤት ምን እንደሚሰራ አናውቅም።
ቆይ ንግድ ምክር ቤት ነው ለኛ አይልኩልንም ያለው? ምኑን ነው የማይልኩለት? ማን ነው የማይልክለት? አልገባም። ስራው ምንድነው ንግድ ምክር ቤት
እኮ እሱ ነው በጣም ግራ የሚያጋባው ነገር። እነከም ንግድ ድርጅት ነው ንግድ ምክር ቤት ተመዝግቦ ያለ ነው ገቢውና ወጪውን መመዝገብ ነበረበት። ደረጃው አይደርሰንም የሚል መልስ ሊሰጣቸው ንግድ ምክር ቤቱ ለነዚህ ጋዜጠኞች አይሰጡንም። ከዛ በኋላ ለብቻቸው ሲያወሩ ዶክተር ፍሳቸው መንግስቱን ይዘው ለብቻቸው ሲያወሩ እዛ ላይ ይታያል ዲያሎግ ነገር ይታያል። ያ እንግዲህ ግራ የገባቸው ጋዜጠኞች ይሄዱና ሄነከንን እንግዲያውስ ከነዚህ መረጃ አላገኘንም ሄነከን ራሱ ይስጥን ሚስጥሩ ምንድነው? ከዚህ በፊት ይከፈል የነበረው ሄ ነው አሁን ግን የተከፈለው ሄ ነው ያገበር ሆላንድ መንግስት ገንዘብ ስለሰጠ ግዴታ መረጃው መስጠት ለኛ አለበት አሉ። እንዴ አይላቸውም የሆላንድ ካምፓኒ ስለሆነ ብቻ ሳይሆን ከሆላንድ መንግስት ግብንትን
ድጎማ
ስላገኘ እንዴ አላላቸውም መረጃውን ሰጣቸው። ግን መረጃውን ሲሰጣቸው ቃል ግቡልኝ አላቸው ለህዝብ ይፋ እንዳታደርጉት ሚስጥሩን። እንግዲህ እዛ ላይ ሁለተኛውን ጥያቄ ምልክት ታስቀምጣል ለምን እንዳልሆነ እና ይሄንን ካደረጉ በኋላ ይሄንን መረጃ ይዙና እነዚህ ሰዎች ለዓለም አቀፍ ሞኔተሪ ፈንድ IMF ኤክስፐርት ያሳዩታል። ከዛ በኋላ ዓለም አቀፍ ኤክስፐርቱ የሚናገረዋል ያው የሆላንዳዊ ዜጋ ስለሆነ በደች የሚናገረው አገሪቷ በግብር ተዘርፋለች ህዝቡም ያላግባብ ከሥራ ተባሯል ነው ያለውና ድምዳሜ
የትኛውን ህዝብ ነው የሚለው የትኛውን ሀገር ነው የሚለው?
ኢትዮጵያ በግብር ተዘርፋለች በሄነከን ሰራተኞችም ያላግባብ ከሥራቸው ተፈናቅለዋል ነው የሚለው። እንግዲህ አየህ ሁለት ተቃራኒ ነገሮች ሥራ እንዲፈጠር የነበረው ሥራ ሳይፈጠር ቀረ።
ጭራሽ ተባረረ እንጂ ተቀነሰ
ሰራተኛው እንዲጉላላት ተደረገ። አገሪቷም በዛ አጠቀመችን ማን ነው የተጠቀመው? እዛ ውስጥ እንግዲህ ባለስልጣናቱ ያን መረጃ አንተት የሚያሉትና የሄነከን ኩባንያ እና ያ ነው ትልቁ እንግዲህ ነጥብ በዛ ዶክመንተሪ የተሰራው ነገር በመሬት በእንትን በመውሰድ ከገበሬው ላይ በመውሰድ ብቻ ሳይሆን አገሪቷንም ደግሞ በዚህ መንገድ እየተዘረፈች ነው ያለችው። ይሄን ስትዘረፍ የኛ አገሪቷን እያስተዳደሩ ያሉት አሁን በስልጣን ላይ ያሉት አብሮ ተባብሮ ከመዝረፍ እንጂ ከመዝረፍ ውጪ ወገኖቻቸውን እየታደጉ አይደሉም። አገሪቷም በጣም ደግሞ የሚገርመው ነገር እንደዚህ እየተዘረፈ እንግዲህ ከዛዛ ሁሉ ካምፓኒዎች አንዱ ነው ይሄ መረጃ እንግዲህ
130 ከሆላንድ ብቻ
ናቸው። አንዱ ብቻ ነው እንግዲህ ይሄ የኛው እንግዲህ ወደ 3 ሚሊዮን ነው እንግዲህ ወደ 3 ሚሊዮን አካባቢ ነው በአመት እንግዲህ ያጣችሁ ማለት ነው አገሪቷ በእንትን ብቻ በግብር ብቻ
ዩሮ ነው ለዛው
ዩሮ አዎ
የሚያሳዝነው ግን እንትኑን ሳነብ የሚያሳዝነው የገበሬዎቹ ስለ መሬታቸው የሚያቀርቡት አሁን እንኳን ውይይታችን ስለ ሃይነከን ቢሆንም ስለ መሬታችንን በጉልበት ወስደው በኃይል ወስደው ነጥቀውን ለነጮች ሰጡት የሚሉት ይሄ እንግዲህ በዛ አካባቢ ብቻ ሲሆን በጠቅላላ በሀገሪቱ የሚደረገው ነገር ምንድነው? አንድ ኢትዮጵያዊ የሆነ ኢትዮጵያዊ ዜግነት ያለው ተወላጅ በኃይል በገዛ አገሩ መንግስት ተባሮ ለነጮች መሬቱ ይሰጥበታል። ይሄንን እንደድገት እናየዋለን። ክንፉ የባናና ሪፐብሊኮችን ታስታውሳለህ?
አዎ።
ምን ያስታውሳል? እንሰማ እኔ እንደዚህ አይነት ታሪኮችን ሰማ ያ ድሮኛ ስንሰማ ሪሊ ይገርመኝ ነበር። እንዴት ባናና ሪፐብሊክ ሊኖር ይችላል? እንዴት ስልጣን ላይ ተቀምጠው አገራቸውና ህዝባቸውን ለነጭና ለውጭ አገር ዜጎች በገንዘብ ሽጣው ቁጭ ብለው እንዳሻንጉሊት አገርን መራለን ይላሉል ነበር። ይሄንን ምን ይታያል? አንተ ምን ይስማል?
ይሄንን ነው እዛ ሆነኛ በእኛ በዚህ በሞደርን ሴንቸሪ በዚህ በ21ኛው ክፍለ ዘመን ይሄንን እናያለን ብለን አስበን አናውቅም። በዛ ላይ ደግሞ አገሪቷ በ11% ያደገች ነው እየተባለ ባለበት ሁኔታ እንዴት አድርጋ በምን ተአምር ነው እንዲህ እየተዘረፈች አገሪቷ ልታድግ የምትችለው? አገር የሚያድገው በታክስ ነው፣ ታክስ ወይም በግብር ነው። ኢንቨስተሮች ከዚህ ይሄዳሉ ይባላል። ሄደው አገሪቱ ውስጥ ስራ ካልፈጠሩ፣ አገሪቱ ውስጥ ታክስ ካልከፈሉ ወይም ደግሞ የሚከፍሉት ነገር ለልማት ካልሆነ እንዴት አድርጋ ነው እቺ አገር ልታድግ የምትችለው? ምንድነው የሚሆነው? የኛው የኛ ደግሞ በጣም ወርስ የሆነው ምንድነው? ያንን ገንዘብ ወደ ውጭ ነው ያወጡት ያሉት። ትራንስፓረንሲ ኢንተርናሽናል ያወጣው ነው ሪፖርት አይታችሁት አለ 6 ቢሊዮን ዩሮ ነው ወደ ውጭ ያወጡት ከኢትዮጵያ። እና እነዚህ ሰዎች ወይ አገሪቱ ውስጥ ኢንቨስት ቢያደርጉበት የዘረፉትን ገንዘብ ሌላ ነገር ከአገሪቷ እየወጣ ነው። ያ ብር አፍሪካን ኢትዮጵያን አለና አፍሪካን ካለችበት ችግር ሊያነሳት የሚችል ነው። 10 ሚሊዮን ምናምን ህዝብ የተራበውን እዛ ዶክመንተሪ ላይ ይታክሱ ነበር። ያ ብር እየተዘረፈ እነዚህ እነተን ሞራል የሌላቸው ነጮችም ሳይቀሩ እየዘረፉ፣ በዛ በኩል ደግሞ ውሃ የሚጠጡት ውሃ አጥተው 20 ሊትር ውሃ ለአንድ ታመ ለፋሚሊ የሚያከፋፍሉ ድርጅቶች ደግሞ በዛው ቁጣል። እና ኢትዮጵያ ወይታ በጣም በጣም ከአምሮ በላይ ለታምር ነው የሆነባቸው እነዚህ ሰዎች እነዚህ ጋዜጠኞች። እና ምንድነው ያሉት? ይሄ ችግር የኢትዮጵያ መንግስት ችግር ብቻ ሳይሆን የኛም የሆላንድም ችግር ነው መጨረሻ ያለው። ምክንያቱም ለዚህ ችግር መባባስ አንደኛው ምክንያት የሆኑ መጥቶ እነዚህ ሰዎች ለልማት ተብሎ ተኪሎ እንደገና ህዝቡ እየተዘረፈ አዝ ኤክስፔንስ ኦፍ የነዛ የህዝብ ድህነት እነዚህ የበለጸጉ ነው ያሉት። የሚያሳዝነው የነዚህ የነጮቹ አይደለም። የነጮቹ ከዚህ በፊትም ስሌቭ ባሪያ ሲነግዱ የነበሩ ናቸው፣ ቀኝ ሲይዙ የነበሩ ናቸው። አገራቸው ውስጥ አገር ዜጋ ነን ብለው ህዝቡን እንደዛ እየተጎሳቆለ እየዘረፉ ያሉት ናቸው። የሚያሳዝነው እና አሁን ስለ ድርቅ ቅድም አስተያየት ሲሰጠን ይቻል ኢትዮጵያ ውስጥ ያለውን ድርቅ መቋቋም በጣም በቀላሉ ይቻላል። ተፈጥሮ አይደለም ይሄ፣ ተፈጥሮማ ችግሩ ነው። ያን ችግር አስቀድሞ ማስወገድ የሚቻለው ሰው ሰራሽ የሆኑ ችግሮች መፍትሄዎችን አስቀድሞ ማሰብ ሲቻል። ብዙ ሀገሮች ይህንን እንደዚህ አይነት የድርቅ ችግሮችን መፍትሄ አግኝተውለታል። እነዚህ ግን ያ አእምሯቸው የሞላው ዘረፋው ላይ ስለሆነና ሀብት ማካበት ላይ ስለሆነ የሀገሪቷን ችግር ከምንም ስላልቆጠሩት ነው እንጂ መፈታት ይችል ነበር። እና ይህንንም ጠቅሰዋል በነገራችን ላይ ጋዜጠኞች፣ የሀገሪቷን ችግር መፍታት ይቻል ነበር። አሁን ያለችበት በተለይ ድርቅ ተፈጥሮ የተባለውን የድርቅ ችግር መፍታት ይቻል ነበር፣ ግን መንግስት የላትም ኢትዮጵያ። መንግስት ሳይሆን ያላት እንደ ባዕድ አገሩ ወገኑን እየበላ እንደ ምስጥ እያበሰበሰ ያለ ስርዓት ነው ያለው።
ክንፉ እጅግ በጣም እናመሰግናለን ስለሰጠህን መግለጫ። ወደፊትም እንደዚሁ ብዙ ጊዜ ታወጣለህ አንዳንድ ፋክቶችን በአውሮፓ ደረጃ ያሉትን ወደ አንተ እንመለሳለን። እንግዲህ ከዛ ቀደም ብሎ ካልተገናኘን ሆላንድ እንገናኛ።
እሺ መልካም ጊዜ እንግዲህ እንገናኛለን።
ሰላም ሁን።
ጁላይ ላይ ኦኬ መልካም ጊዜ ቻው።
በጣም ሩቅ ነው ድምጻችሁ።
አሁንስ አይሰማዎትም?
አሁን ይሰማኛል።
በጣም ቆንጆ።
እሺ አስተያየት ለመስጠት ነበር አህመድ።
ይቀጥሉ።
ስለ ድርቁ ሰው ባንዴ ይሄን እንደዚህ ገንዘብ አለኝ ብሎ መርዳት ላይችል ይችላልና በተሰባስበን በግሩፕ ወይ በህብረት ሆነን ግማሹ አዳራሽ ምናምን ፈልጎ ግማሹ ምግብ ሰራርቶ ምን ብሎ እንደዛ አይነት ነገር ማሰባሰቢያ ነገር ብናደርግ ሁላችንም የተቻለንን ማድረግ እንችላለን። ላንድ ባንዴ
አይ ነው
ከበድ ያለ እንትን ከማድረግ ማለት ነው።
ይሄንንም እኛ የወረወር ነው ራሱ አድማጩ ምን እናድርግ ብሎ ሐሳብ እንዲያቀርብ ነው። አሁን የርሱ ሐሳብ ወርቅ የሆነ ሐሳብ ነው። የተለያየው ዘዴዎችን መፍጠር ይቻላል። እንደዚህ ከሆነ እኛ ምን እናደርጋለን የዚህን ችግር በተመለከተ እንዴት እንርዳ የሚል በሚቀጥለው ሳምንት ውስጥ አርስት ከፍተን ህዝቡ በዚህ አይነት ነገር እናድርግ፣ ይሄንን ኮሚቴ የፈለገውን ነገር እናድርግ፣ በዚህ በኩል ይدرسልን፣ ገንዘቡን ዛሬ መስጠት ስለማልችል እንደዚህ አይነት ተቋቁሞ እንዲሁን የሚለው ራሱ አድማጩ። ይሄ የፖለቲካ ጥያቄ አይደለም፣ ይሄ የሃይማኖት ጥያቄ አይደለም፣ አከራካሪም አይደለም፣ የህይወት ማዳን ጥያቄ ስለሆነ በምንችለው መንገድ እያንዳንዳችን እንዴት እንርዳ፣ እንዴትስ እንተባበር፣ ለወገናችን እንዴት እንድረስ የሚለው እርሶ ልክ እንዳሉት አይነት ሁኔታ በሚቀጥሉት ሳምንት እናከፍታለን። አውዋይተን
ጊዜ ሰጪ አይደለም ይሄ ቆየንትን ስለሆነ ምን የሚደረግበትን ሐሳብ ብቻ ሳይሆን በየጊዜው በድርጊት እናሳይበትን ሰርተን ልን ያቀማችንን ልንረዳ ምን ይችላልበትን ነገር ነው እንጂ ሁሌም እንደዛ ዲስከስ ማድረጉ ምንም ውጤት አላመጣም እስካሁን ድረስ።
ትክክል ነው። አንድ ሳምንት እንስጠው። ለሚቀጥለው ሳምንት ሰው በዚህ ይደረግ ይበል፣ በእንደዚህ አይነት ሁኔታ ይበል፣ ወዲያው ያንን ተስማምተን ህዝቡ ባዳመጠው ተስማምተን ስራ ላይ እናውላለን። አንድ ሳምንት ምንም አይደለም። ምንድነው መጻፉ ላይ ቅዱስ መጻፉ ላይ የሚለው ምንድነው ሰውየው 40 አመት ነው ምናምን አይነ ስውር ሆኖ ኖሮ ነገ አይን ይበራልታል ሲሉ ዛሬን እንዴት አድር ያለው እንዳይሆን። እኛ ሀገር ድርቁ ቆይቷል። እኔም ቤት ብዙ ሰው ሞቷል። ብዙ ልጆች ህጻናት በተለይ አሮጊቶች ማግሎች አልቀዋል። አሁን እንድረስላቸው ትክክል ነው። በሚቀጥለው ሳምንት ይሄን አርስት ከፍተን እንዴት እናሰባስ በምን አይነት ሁኔታ የሚለውን በዛን ቀን ብቻ እንስማማና ህዝቡ እንግዲህ ስራውን ይጀምራል። በዚህ እንስማማ?
አዎ አዎ እግዚአብሔር ያድርሰን። እንግዲህ አገራችን እግዚአብሔር ይጠብቅልን።
አሜን አሜን
አሜን። ኦኬ ሰላም ወልክ። ቻው።
ከናስተ
አድማጮች እንግዲህ ፕሮግራማችን አንድ 15 ደቂቃ ይቀርባል። አሁን አጥር ያለ በብሩክ በረከት ተዘጋጀ የሁድ ንጫውት ፕሮግራም ቀጥሎ ይሰማል።
የሁድ ጨዋታ
የሁድ ጨዋታ
የሁድ ጨዋታ ዘውትር እሁድ በዚህ ሰዓት የሚቀርብላችሁ
የእሁድ ጨዋታ
የተሰኘው ፕሮግራማችን ነው። የእሁድ ጨዋታ
የእሁድ ጨዋታ
የእሁድ ጨዋታ ዳና ታማኔ ይህ የገጠር ቀበሌ ነው። አዲስ አበባ አይደለም፣ አሜሪካ አይደለም። የሳም መመር ናቸው። በጋቢ ላይ ሱፍ ቢደርጉ የሚያሽማጥጥባቸው የለም። በሁለት እግሮቻቸው ሁለት የተለያዩ ጫማዎች ቢያደርጉ የሚስቅባቸው የለም። የሚሳለቅባቸውም የለም። ከብላቴና ተማሪዎች አንዱ እንኳን ተማሪ ደፍሮ ይህንን ለምን አደረጉ ብሎ ቢሞግታቸው ለሁለት የተለያዩ ግሮች ሁለት የተለያዩ ካልሲዎች ማድረግ ምን ላይ ነው ነውሩ ብለው እጃቸውን ጭን ሰርከተው በቁንጥጫ ሊመዘግቡት ይችላሉ። አንበርክከው ሊነዱት ይችላሉ። ምክንያቱም ይህ አዲስ አበባ አይደለም፣ ይህ የገጠር ቀበሌ ነው። ለዚያም ነው አርፍደው ወደ ክፍል የገቡት። ለዚያ ነው በላብ ያደፈ መጻፋቸውን እንኳን ትተው የመጡት። ሕፃናት ወደ እኔ ይምጡ አላሉ፣ እሳቸው ግን ወደ ሕፃናቱ መጡ። ደክሟቸዋል። ሕፃናቱ ግን ደብተራቸውን አወጡ። ምስጊን ሕፃናት የሂሳብ ትምህርቱን ሊከዱት። ዛሬ ትንሽ ስለደከመኝ ስዕል ትስላላችኋል። በአንድ ቅጽበት ከሂሳብ መምህርነት ወደ ሰዓሊነት ተቀየሩ። ምክንያቱም ይህ አዲስ አበባ አይደለም። አየለ መክት የሚባል ብላቴና ሳሉ። ራሱ ላይ ቁንጮ ይኖረውና ያደፈ ቁምጣ ይልበስ፣ በእጁ በትር ያዝ አሉና አዘዙ። ይህንን አዘው ዲስካቸው ላይ ተኙ። አይጣል የሕፃናቱ ፍጥነት አየለ መክትን ከምን ይወሳሉት? ይታረምላቸውም ዘንድ ወደ መምህሩ መጡ። ተናደዱ። መምህሩ አሁን የሚፈልጉት መተኛት ነው። ጥሩ አሉ። የከበቧቸውን አመዳም ሕፃናት እየተመለከቱ ጥሩ፣ አሁን ደግሞ ሌላ ክፍል ሥራ ልስጣችሁ። አየለ መክትን እንደገና ሳሉት። በቁመቱ ይደግ አደገ። በኋላ ቤተሰቡን በተለያዩ መንገዶች ሲያገለግል፣ ቤተክርስቲያን ሲስም፣ ስሙ ሲመጣ፣ ሲያጠና፣ ሲመራመር፣ ትምህርቱን ጨርሶ ወገኖቹንና ሀገሩን ሲረዳ፣ በኋላም አግብቶ ወልዶ ከብዶ በደስታ ሲኖር ሳሉት። ይህንን ሳትስሉ ወደ እኔ አትምጡ ብለው የተደናገጡት ሕፃናት አስተናብተው ተኙ። ምክንያቱም ይህ የገጠር ቀበሌ ነው። በእውቀቱ ስዩም በራሪ ቅጠሎች።
አድማጮቻችን ወደ መጣናቀቁ እየደረሰ ነው ጥቂት ደቂቃዎች ይቀራሉ ከመሰናበታችን በፊት
የምንለው አለን እንግዲህ የኢትዮጵያ ድምጽ ሬዲዮ በዛሬው የአድማጮች አስተያየት ላይ አስተያየታቸውን እየሰጡአሉ ሌሎችም እንዲሁ ሊሰጡ ሞክረው በአለን የጊዜ ችግር ምክንያት አቋርጠናል ሆኖም ግን የምንለው ነገር አለ ምንድነው እኛ ሐሳብ ማቅረብ ነው ሬዲዮኑ ይሄን ይፈጽማል የሚል አቅሙም ችሎታውም አለን ብለንም ተንጠራርተንም አናውቅም ከህዝቡ ጋራ ግን ማንኛውንም ነገር ለማግደር ዝግጁ ነን እና አሁን አድማጭ እንዳሉት ጊዜ የለን እኛም ብለናል ረሃብ ጊዜ አይሰጥም በተለይ ለአዛውንት ለህፃናት በረሃብ መሰቃየትና መሞት አሰቃቂ ነው ይሄን በተመለከተ ምንድነው ማድረግ የምንችለው ኢትዮጵያ ድምጽ ሬዲዮ ማንኛውም በዚህ ጉዳይ ላይ መተባበር የሚፈልግ በተለይ ድርጅቶችና በተለይ ደግሞ የሱድን የተቋቋመው የሱድን የኮሚኒቲው በዚህ ስራ ላይ እንደውም ኃላፊነቱን ይወስዳል ብለን እንጠብቃለን ኢትዮጵያ ድምጽ ሬዲዮ በሁሉም ነገር ለመተባበር ዝግጁ ነው ግን የነዚህ ድርጅቶች በተለይ የኢትዮጵያ ኮሚኒቲ በስዊድን ይሄንን ኃላፊነት ይወስዳል ብለን ተስፋ እናደርጋለን አብረን ለመስራት ዝግጁ ነን አድማጮችን በሚቀጥለው ሳምንት ረሃቡንና ረሃቡን ምናስተጋግስበትን የተራበውን ህዝብ እምንረዳበትን መንገድ ሐሳብ ለመስጠት ተዘጋጁ በሚቀጥለው ሳምንት በምን አይነት ሁኔታ አሁን እህታችን እንዳለችው አዳራሽ ይዞም ዝግጅት አድርጎም ምግብ ማዘጋጀቱ ብቻ የሆነውን ነገር የሚመስላችሁን ገንዘብ መስጠት አልችልም ግን በሌላ ነገር ረዳሉ የሚለው ሁሉን ነገር እንድንዋይበት ምን ያህል ጊዜ ይሰጠን ይሄንን ሁሉ እንድንዋይበት አድማጮች በሚከተለው ቢዘጋጁ ጥሩ ነው በዚህ ጥያቄ ላይ ፖለቲሳይዝ አናደርገው ረሃብ ነው የሂዩማን ጥያቄ ነው ሂዩማኒቲ ነው ፈረንጆች ሲሯሯጡ ኢትዮጵያ ተራቡ ወደዚህ ያሉ ሲሉ እኛ ቁጭ ብለን እንዳያየን እንዳልሰማ እየሰማን መሄዱ ለህሊናችን ሊከብደን ይገባል ከንስሳ ስለምንሻል ሶት ስለሆነን እኛ ስለበላን ሌላው አይርበውን ብለን ማሰብ የለብንም እኛ ስለጠገብን ሌላው ሲራብ አይናችንን መጨፈን የለብንም ሶች ነን እነዚህ የሚራቡት የሚጠሙት ሁሉ ልክ እንደኛው በዘጠኝ ወር ተረግዘው የተፈጠሩ የአምላክ አምሳያዎች ናቸው እኔ ብሆን ብለን ማሰብ አለብን እኔ ሁሉ ግዜ የምነሳው እኔ ብሆን ኖሮ ነው ማለት ምን መኝ ነበር ሰው ሲቸግረው ሳይ እኔም ቢቸግረኝ ምን መኝ ነበር ምን እንዲያረጉልኝ ፈልግ ነበር እንደዚህ እናስብ እና በሚከተለው ሳምንት ይሄንን አረስት እንዳስሰዋለን እንዳሰው በምን አይነት ሁኔታ እንርዳ የሚለው ላይ ነው ስለ ረሃቡ ለምን መጣ እንዴት መጣ የሚለው ላይ ብዙም አናተኩርም ረሃቡ መጥቷል በዛም ብሎ በዛም ሁላችንም ልባችን ያውቀዋል ያልተራበም የሚለውም ልቡ ያውቀዋል ረሃብ የለም ድርቅም የለም የሚለውም ልቡ ያውቀዋል ሁላችንም እናውቀዋለን ፈጣሪ ያውቀዋልና እኛ ምን ፈልጋውን እንዴት አድርገን እንድረስለት ነው እና በዛ ላይ በሚቀጥለው ሳምንት ውይይት እናደርጋለን እንግዲህ ሌላ ግሩምም ተመስገንን ምትልካለ
ያው እንግዲህ እንዳልከው ነው እንግዲህ በርግጥ የተራበው እስከ 15 እስከ 18 ሚሊዮን እንደሚደርስ ይነገራል ከዛ ውስጥ 10 ሚሊዮኑ ረሃቡ ከፍተኛ ደረጃ አለበት ከነዛ ውስጥ ደግሞ 2 ሚሊዮን ያህሉ ህፃናትና አረጋውያን ናቸው በጣም በየቀኑ እርዳታ ካላገኙ ብዙ ሊያልፉ ይችላሉ ማለት ነውና የሚያስፈልገው ገንዘብ በጣም የተያለለን እስከ 2 ሚሊዮን ዶላር
ነው ማለት ችግሩ ለመፍታት ሳይሆን ያቅማችንን አንድ ሰው ማዳን ራሱ
ለአንድ ሰው እንኳን አንድ ቀን አልሚ ይህል መግዛት የሚሆን ገንዘብ ማድረግ ትልቅ ነገር ነው እና አርቲስታ ማኝም ያለው ባለፈው አሜሪካን ውስጥ ገንዘብ ከሰበሰቡ በኋላና ወደ 100 ሺህ ዶላር ያህል ካስረከቡ በኋላ እንደው ለመቶ ሰዎች እንኳን አንድ ቀን እንደው አንድ ቀን እድሜን ማራዘም ሌላው ምግብ እስኪደርስም ሆነ ሌላ ነገር እስኪመጣ ድረስ ያንን ማስቻል መቻል በሚለው ነውና ያቀመን ማድረግ ጥሩ ነው ከሚለው አንጻር ነውና ተበትነዋል አሁን ቀደም በዜናው እንደሰማው ቢያንስ ከ500 600 በላይ የለቀቁ አባወራዎች ኑሯቸውን ቤታቸውን ጥለው ሰቆጣ ነዋሪዎች አሁን ግማሹ ደብረ ብርሃን ግማሹ መቀሌ ግማሹ ባህር ዳር ሄደው እዛ ማያቁት ሀገር የሰው ፊት ያያዩ ነው በቤት አባወራዎች ማለት ነው ሙሉ ቤተሰባቸው ነው በየቤተ ክርስቲያኑ ተቀምጠው እርዳታ ይለምናሉ ማለት ነውና ይሄ ክፉ ቀን እስኪያልፍላቸው በተቻለ መጠን እርዳታ
ወገን ለወገን መድረስ አለበት ነጮቹን እጅ ማየት የለብንም ሁሉ ጊዜ እኔ አንዳንድ ኢትዮጵያኖች ሲያፍሩ አያለሁኝ
ነጮቹ እንኳን ከቀማቸው አሜሪካኖቹ ባለፈው 200 ሚሊዮን ዶላር ሰጡ ሲያዩት አደጋው ከአቅም በላይ መሆኑን አሁን ለሶስተኛ አሁን ወደ ኦልሞስት ወደ 1 ቢሊዮን ዶላር ገደማ እንሰጣለን አሉ ከአቅም በላይ መሆኑን አይተዋል እንደዛን ጊዜው 1 ሚሊዮን ሰው በ77 እንደነበረው አይነት ራብ ሰውን ዲሞት አንፈልግም ከማለታቸው ተነሳ እነሱ እንኳን አቅማቸውን ያጣናከሩ ባላቸው እየረዱ ነው ለማለት ነው
ትክክልና እኔ ምንድነው የጀመርኩት በጣም ማዝ ነው አንዳንድ ኢትዮጵያኖች ያፍራሉ ኢትዮጵያ ከራብ ኢትዮጵያ ውስጥ ራብ ገባ ወይም ደግሞ ይሄ ሀገር ምናምን መባሉን ያፍሩበታል እነሱ የሚፈልጉት ማራቶን ምናምን አሸንፎ ባንድራው ምናምን አለ አይደል እኔ እናቴ ለኔ ብትራብ ብትጠማ ብትጠቁር ብታጥር ምን ብትል ለኔ እናቴ ነች እምወዳት ነች ሀገሬ ምን እንደዛው ነች ለኔ ህዝቡ ምን እንደዛው ነው ጥሩ ነገር ስሙ ስለተነሳ ብቻ አይደለም እኔ ኢትዮጵያዊነቴ እንትን የምለው ምኮራው በኢትዮጵያዊነቴ ሀብታም ስለሆነን ምን ስለሆነ አይደለም ክስቲ ህዝብ ነኝ ባሉ መራቡ ምኑ የኔ ነው እና ይሄ ሊያሳፍረን አይገባም በማንነታችን ልክ እንረዳዳ ይሄው ነው እንግዲህ አልማጮቻችን እስከ ሳምንት መልካም ሳምንት ምንላችሁ እኔ አህመድ
እኔ ተመስገን
እና እኔም ግሮም ነኝ መልካም ሳምንት